እሺ አመሰግናለሁ ምንሽር። ሰላም ሰላም ወገኖች እንደምን ሰነበታችሁ? አቶ ተገኝ እኔም እንዳለፉት ሁለት ወንድሞቼ እንኳን ወደዚህ አሲምባሩም በደህና መጥተው ዛሬ ከኛ ጋራ ለመዋየት ታሪክ ቀን ስለሆነ ታሪክን እየነገሩን ስለሆነ መቼም እግዚአብሔር ይስጥልን ላለሁኝ። እንግዲህ የታሪክ ቀን ነውና ወደ ኋላ እንግዲህ አሁን ያለንበትን ሁኔታ ወደ ኋላ እንመለስበታለን። ሆኖም ግን ቀደም ሲገልጹልን ከነበረው ሁኔታ ጥያቄ ለመጠየቅ ነው። ይሄው ምንድነው እንግዲህ ያ ወታደሩ ቤተ መንግስቱን ከተቆጣጠረ በኋላ ጊዜያዊ ህዝባዊ መንግስት የሚለው መፈክር በመላ ኢትዮጵያ እየተሰራጨና ሰው ሌት ተቀን እንደ መፈክሩን ይዞ በሚጮህበት ጊዜ ያለው መንግስት እሺ ለዛም ይሆን ሸንጎ ለመመስረት ያም ሸንጎ ደግሞ ኮንስቲቱሽን ለመጻፍ ህዝባዊ መንግስትን ለማግዛት ህዝባዊ መንግስትን ለማቋቋም የሚረዳ ኮንስቲቱሽን ለመጻፍ ሸንጎ ተመስርቶ እርሶም ከመመራም ማህበር ተወክለው ያንን ህገ መንግስት እያረቀቃችሁ ያለ አፈናውና ግድያው እንደተጀመረ ነው። እዚህ ላይ እኔ የምጠይቀው አትሊስት ለታሪክ እንዲሆንና አውቀነው እንድንሄድ በማለት ነው። ለምንድን ነው ይሄ መንግስት ያ መንግስት ወይም ያ ቡድን ሸንጎ ይቋቋም ብሎ አስመርቷችሁ ከገባችሁ በኋላ ኮንስቲቱሽኑን እንድታጠርቁ እንድትጽፉ ከጠየቃችሁ በኋላ ምንድነው ወደ ግድያና ወደ እስር እንድወስድ ያደረገው ምንድነው? እናንተ የጻፋችሁትን አይቶ ነው ወይንስ በምን የተነሳ ነው? ይሄንን እንዲያብራሩልኝ ነበረ። አመሰግናለሁ።
አመሰግናለሁ። እኔ መልሱ በጣም ቀላል ነው የሚመስለኝ። ቅድም እንዳልኩት መጀመሪያው እኮ በደርግ በጎ ፈቃድ አይደለም የተመሰረተው። ያ ሸንጎ የተቋቋመው አንተም ቅድም በትክክል ገልጸዋል፣ ወታደር አንፈልግም፣ ወታደር በሙያው ጠረፍ ጠባቂ የኢትዮጵያን ጠላት ተከላካሪ የሚከላከል እንጂ የፖለቲካ ስልጣን ሊጨብጥ አይገባውም፣ ወደ ባራካችሁ መሄድ አለባችሁ እና አሁን የሚያስፈልገው ከነበረው የፈላጭ ቆራጭ ስርዓት ወደ ዲሞክራሲያዊ ስርዓት ለመሸጋገር አንድ ትራንዚሽናል ፔሪየድ የመሸጋገሪያ ዘመን ስለሚያስፈልግ ቢያንስ ሁሉን ያካተተ የኢትዮጵያን ህብረተሰብ ያካተተ ወታደሩን ጭምር ማለት ነው ያካተተ አንድ ጊዜያዊ የትራንዚሽናል መንግስት ጊዜያዊ ህዝባዊ መንግስት መቋቋም አለበት ብሎ ህዝቡ ጫና ሰጠ። ይሄንን ግን ስሎጋኑ መጀመሪያ ያነሳው ያው ኢህአፓ ነበር። ከዳር እስከ ዳር ይሄን ተቀበለና ህዝቡ መረጠ። ከወታደሩ ጥላቻ በመነሳት ህዝቡ መረጠ። በዛን ጊዜ ደግሞ ገና ስልጣን አልጨበጠም ነበረ። ትዚ ላይላችሁ እንደሆነ የአቶ እንዳልካ የልጅ እንዳልካቸው መኮንን መንግስት ወጥቶ በዛ ትንሽ የሚተነፈስባት ጊዜ ነበረች። በእውነት ብዙ ጋዜጦቹ እንደ ልብ ይጻፉ ነበር። በዛን ጊዜ ጥሩ ነገር መጣልኝ ብሎ እንትን ሲል ህዝቡ በዛ ላይ ነው እንግዲህ ያን ሞመንተም ተጠቅሞ ነበር ህዝቡ ፓርቲው ያንን ስሎጋን ሲያመጣ ያንን ይዞ እውነት ነው ብሎ ተነሳና አለ። መሄጃ ስላጠፋ ሴፍቲ ቫልቭ ለማግኘት ይመስለኛል አሁን ሳስበው የህዝቡን ለማዘናጋት ይመስለኛል። እና ህዝቡም ደስ አለው ተመረጠ። ሸንጎ ደግሞ በነገር ላይ ቅድም ያልጠቀስኩት ነገር ቢኖር በሸንጎ ውስጥ ከነበሩት ሰዎች በእድሜም ሆነ በእውቀት ዝቅተኛ የነበርኩት እኔ ብቻ ነበርኩኝ። ሁሉም የበሰሉ በአገራቸው ሆነ በውጭ ትምርት የበለጸጉ አገራቸውን በከፍተኛ ደረጃ ያገለገሉ ከፍተኛ ኢንተግሪቲ ያላቸው አገራቸውን የሚወዱ ራዕይ የነበራቸው ናቸው አብዛኛዎቹ። ለምሳሌ የጎጃምን ህዝብ ወክለው የመጡት ክብራቱ አዲስ አለማየሁ ነበሩ። ሁላችሁም ታቋቸዋላችሁ። የወሎን ህዝብ ወክለው የመጡት እና ሌላ ሊቅ ነበሩ። አሁን ስማቸው ጠፋኝ በኋላ አስታውሰዋለሁ። እና እነኚህ ሰዎች ህገ መንግስቱን እኮ ኦልሞስት ጨርሰው ነው ነበረ አልቆ ድራፍቱን እኮ ልከንላቸዋል። እነሱ በዚህ መሰረት ነው እናንተም አላችሁበት፣ እናንተንም አናባርም፣ እናንተንም ሰው ስለገደላችሁ አንገላችሁም። የኢትዮጵያ ዚያ ግን እናንተም የዚህ የትራንዚሽናል አሬንጅመንቱ ትወከላላችሁ፣ ወታደሩ ይወከላል ብለን ነበረ ያለው። እና ያ አልቻሉ። እነሱ ስልጣኑን ለመቀጠል ስለሆነ ፍላጎታቸው ደግሞ እኛ በገባን በመስከረም ተቋቁመን ህዳር ላይ አይታቸዋል 60ዎቹን ሰዎች እንደዚሁ በግፍ ገደሏቸው ባለስልጣኖቹን በቦት። እና ያ ሁሉ አለ። ደግሞ ደም መጥፎ ነው። የሰው ደም ደም ወደ ደም ነው የሚሄደው። ደም መቆም አለበት በማንኛውም ጊዜ። ሰው መግደል መጥፎ ነው። እንኳን የሰው ደም የውሻ ደም በከንቱ መፍሰስ የለበትም። እና ፍርሃትም ስለነበራቸው አያያዙ አላማራቸው፣ የህገ መንግስቱ አቀራረጽ ሁኔታ አላማራቸው። ስለዚህ ሰው መግደል ጀመሩ። እና ይሄ ይመስለኛል
ያ መሰግናለሁ አቶ ተገ። አሁን አቶ ሰውየው ቀጥል።
እሺ አቶ ተመስገን እንኳን ወደ አሲምባ የውይይት መድረክ መንጡልን። እንደገና ይህ የአሲምባ የውይይት መድረክ ሲመሰረት የዚያን ጊዜ የነበረውን ትውልድ ታሪክ በአሁኑ ጊዜ ሆን ተብሎ የኢትዮጵያን አንድነት እንደግፋለን፣ ይሄን እንቆርጣለን፣ ለኢትዮጵያ ህዝብ ነው የምንሰራው ከሚሉት ጀምሮ እኛ የኮሎኒ የቅኝ ግዢ ተገዢዎች ነን እስከሚሉት የገንጣይ ኃይሎች ሁሉም የሚረባረብበት ታሪክ ነው። ይህ ታሪክ ደግሞ የአሁኑን ትውልድ ሆን ተብሎ ኢትዮጵያዊነቱን እንዲሰለብና እንዳይታገል በዚያን ጊዜ የነበረው ጄኔሬሽን በኢትዮጵያ ሁሉም ከየአቅጣጫው የተነሳው እንደሌለ አድርጎ የመቁጠር የማሳየትም እንደውም ከሁሉም በሚያሳዝን ሁኔታ በተለይ በአሁኑ ሰዓት ከሁሉም በላይ እኛ ከእኛ በላይ ማንም ኢትዮጵያዊ የለንም የሚሉት ድርጅቶች የሚያደርጉት ነው። አንዱም እንደ ጠቀሱት አሁን ለምሳሌ የነ ደብተራው መታሰር የአደባባይ ሚስጥር የሆነበት ሁኔታ ነው። ለኢትዮጵያ የሚታገል ማንም ድርጅት ካላግባብ ሌባም ቢሆን ከታሰረ ካላግባብ ህግ ከሚወጣው ውጪ ነው የታሰረው ብሎ ከስርዓቱ ጋር በኦፖዚሽን የተሰለፈ ማንኛውም የኢትዮጵያዊ ድርጅት ያንን ወደ ውጪ እንዲቀር የማድረግ ግዴታ ያለ ያ ሁሉ ያልተደረገበትና እነዚህ ሰዎች ደብዛቸው ሲጠፋ ሆን ተብሎ ከሁሉም አልፎ ደግሞ የነበረውን የቀይ ሽብሩን ሆነ የመሳሰሉትን ታሪኮች በሙሉ የማራከስ ወይም በከረሜላ ሁሉ ኢህአፓ ገዝቶ ህጻኑን አስፈጀው የሚልም አመለካከት አለ። ቅድም ካነበብኳቸው ስሞች ውስጥ ዶክተሮችም በጣም ብዙ ሰዎች በወታደር ክፍል ውስጥም የነበሩ ሻለቃ እስከ ጄኔራል ድረስ በኢህአፓነት ተወንጅለው የተገደሉ እንዳሉ እናውቃለን። እና ዋናው ምንድን ነው ያን የዛን ትውልድ ታሪክ ማራከስ በአሁኑ ሰዓት የተገንጣዮች ብቻ ሳይሆን ወይ የወያኔ ብቻ ሳይሆን ለኢትዮጵያ እንታገላለንም የሚሉ ድርጅቶች አንደኛው እንደ ስራቸው አድርገው የሚወስዱት ነው ብዬ ነው የማስበው። ይህንን ካልኩት በኋላ እንግዲህ እኛም የተመሰረትንበት ይሄ ታሪክ ዝም ብሎ መነጠቅ አይኖርበትም። እስካሁን ድረስ ችላ ብለን ተመልክተናል። ግን ኢህአፓ ሰራውም አልሰራውም ያ ታሪክ የህዝብ ታሪክ ስለሆነ በጊዜው ያለፍንና ደግሞ ሁኔታውን የታዘብን ሰዎች ስላለን ቁጭ ብለን የምንመለከትበት ምክንያት የለም። የህዝብ ታሪክ ነው። ህዝብ ራሱ ይናገራል። በጊዜው አልፎ ታዝቦ በድርጅቱ ውስጥም ይሁን አይሁን መቅረብ አለበት ከሚል አንጻር የተያያዝ ነው። ለዚህ ነው ይህንን መድረክ የመሰረት ነው። እና በትላንትናው ለት እንኳን በአንድ የውይይት መድረክ ላይ እንደዚሁ የታሪክ መወላገድ የተፈጠረበት ሁኔታ አለ። እንግዲህ እርቅና ሰላም ወዳሉት አቅጣጫም ስመጣ አንዳንድ ጊዜ እርቅና ሰላም ዝም ብሎ በመናም ይወርድ አይደለም። ሁሉም ክፍል ሊሰራበት በትጋት ሊሰራበት የሚገባ ነው። ኢህአፓ ብቻውን እርቅና ሰላም ስላለ ወይም ለዛ አደርጋለሁ ብሎ ስላለ እርቅና ሰላም ይመጣል ማለት አይደለም። እያንዳንዱ በኢትዮጵያ የፖለቲካ መድረክ ላይ የሚጫወት ሁሉ እኔ ካንተ ሳይል በመጀመሪያ ደረጃ እውነቶችን ለመመርመር ፈቃደኝነትን ማሳየት፣ ከዛ በኋላ እርስ በርስ ሳንፈጃጅ እነዛን እውነቶችን በደንብ አድርገን ለመነጋገርና ጊዜም የሚፈጁ ከሆነ እውነቶችን ለማግኘትና ለማረጋገጥ እነዛ ጊዜ እንዲኖሩ የማድረግ ያን አይነት መዋቅርን ማዋቀር መቻል ሁኔታ መፍጠር ነው። ከዛ በኋላ ነው እንግዲህ ወደ ብሔራዊ እርቁም ወደ መሳሰሉትም ልንጓዝ የምንችለው። ውሸት በተሞላበት ቦታ ላይ ወይም ደግሞ እውነታን አልቀበልም የሚል አይነት ሁኔታ ላይ እርቅ ሊመጣ የሚችል አይመስለኝም። እርቅ ደግሞ ከአንድ ክፍል ብቻ ሊገኝ አይችልም። ሁሉም ሊሳተፍበት ይገባል ብዬ ነው የማስበው። ይሄን ካልኩኝ በኋላ አንድ የምጠይቀው እርስዎ በመምህርነት ከኡጋዴን ጀምሮ እስከ አዲስ አበባ ድረስ የኢትዮጵያን የደሃ ልጆች ያስተማሩ ያዛን ያህል ልምድ የነበሩት እንደነበሩ ነግረውናል እና በአሁኑ ጊዜ በ97 የግንቦት ምርጫ ላይ የኢትዮጵያ ሕዝብ ወያኔ ወደደውም አልወደደውም ኢትዮጵያዊነቱን አረጋግጦ ቤቱ ተመልሷል። ይሄ ደግሞ በዘር ለተደራጁ ኃይሎች ሁሉ የሚያሳፍር ሁኔታ ነው እና በዚያን ጊዜ እርስዎ በሚያስተምሩበት ጊዜ የኢትዮጵያ ሕዝብ ስሜት በዘር ላይ ወይ በዘር ስሜት ላይ ምንድን ነበረ? እነዚህ ደግሞ የዘር ድርጅቶች በአሸን የመፍላቱ ጉዳይስ ከምን ጋር የተያያዘ ነው? በጊዜው የነበረው ምሁር የኢትዮጵያ ሕዝብ ችግር የዲሞክራሲ ነው፣ ብዙዎቹ ነገሮች በዲሞክራሲ ይፈታሉ የሚል አስተያየትና አመለካከት ነበረው። ዛሬ ደግሞ ወያኔ በቀደደው ሁሉም እየተነሳ በዘር የመደራጀት ፋሽን ሆኗል። በእርግጥ እንዳሉትም ደግሞ በአሁኑ ጊዜ ያለው ትውልድ ራሱ ወደ መጥፎ ሁኔታ እየተገፋ ስለሆነ ኃላፊነቱ ይሄ ያልነበረም ብሎ ግልጽ ማድረግ ደግሞ በጊዜው የነበርን ትውልዶች ስራም ስለሆነ ከዚህ አንጻር የሚሰጡኝን አስተያየት ለመቀበል ነው። እግዚአብሔር ይስጥልኝ።
ሳቱ ታሪክ መረገጡ የመሳሰሉት ናቸው። እኔ በሰጣቸው የመጀመሪያዎቹ አስተያየቶች ላይ ምንም ከመደገፍ በስተቀር የምጨምረው ወይም የምቃወመው ነገር የለም። ነገር ግን አንድ ነገር ላስታውስ ከተፈቀደልኝ፣ አንድ የሊባኖን ደራሲ በአንድ ጽሁፉ ምን ብሏል? አንድ ሀገር የመጥፊያው ምልክት ጀግኖቹን ሲያረክስ ነው ይላል። ኢትዮጵያ ይህን የ66ቱን ጀግና ትውልድ አብዮታዊ መሳዋታዊ ትውልድ ካላከበረ፣ ተገቢውን የታሪክ ድርሻ ካልሰጠ እና በአንጻሩ ደግሞ ካንቋሸሸ ከናቀ፣ ያ ሀገር የአዞ እንባ ሳይሆን የደም እንባ እያለቀሰ ነው የሚኖረው። ትላንትና እኛ የተወለድነው ጣሊያኖች ከሄዱ በኋላ ነው የተወለድነው። ያደግነው ደግሞ ያ የኔ ጄኔሬሽን ያደገው ጀግኖቹን በጣሊያን ጊዜ ታምር የሰሩትን ጀግኖች ታሪክ እየሰማን ያደግነው እነሱ ናቸው። እኛ ማጠየቂያዎች ታውቋቸዋላችሁ። ነገር ግን አንዳንዶቹ ጣሊያንን ሲያርበተብቱ የነበሩ ጀግኖች ወድቀው ነው የቀሩት እንደ ዋንጫ መቀመጫ። አንዳንዶቹማ እንደውም ተሰቅለዋል። አንዳንዶቹ የለበሱትን በርኖስ ሳይቀይሩ ተቆራምደው ነው የሞቱት። ባንጻሩ ባንዳ የነበረው ስልጣን ይዞ ነው የቆየው። ይሄንን እየታዘብን ያደግነው አባቶቻችን ይሄን እየነገሩን ያደግነውኛ ታዲያ እንዳ አለመታደሉ በእኛ ዘመን ደግሞ ያ ጀግና ትውልድ እየተረሳ ነው። ታሪኩ እየጣመመ ነው እየተጣመመ ነው። ያልሆነ ውሸት እየተጻፈበት ነው። እነ ጸጋዬ ገብረመድና ሌሎችም የት እንዳሉ አይታወቅም። ስለዚህ ጀግኖቹን የሚንቅ የሚያዋርድ የሚረሳ የሚጎዳ የሚበድል ጄኔሬሽን የእጁን ነው የሚያገኘው። ስለዚህ አንተ በትክክል እንዳልከው ትክክለኛው ሀቅ መውጣት አለበት። እርቅ እስኪባል አንተ እንዳልከው እኔ ፕሪንሲፕሉን ተናገርኩ እንጂ ወደ መካኒዝሙ አልገባሁም። ግድም የእርቅ የብሔራዊ እርቅ ሂደት መጀመር አለበት ሲል ፕሪንሲፕሉን ተናገርኩ እንጂ ሁኔታዎች አሉ። መጀመሪያ ነገር በጎ ፈቃድ ያስፈልጋል። ያለፈውን ትውልድ መናቅ፣ ማዋረድ፣ መኮነን መቆም አለበት። ማንም ኃይል ያን መስዋዕት የከፈለውን ትውልድ ለማዋረድ፣ ለመስደብ፣ ለመውቀስ፣ ለመክሰስ የሞራል ኦቶሪቲ የለው። ይሄ መታወቅ አለበት። ያ አይደለም ነገሩ። ይሄ ቆሞ ሁሉም ያጠፋውም ነገ የኢትዮጵያ ሕዝብ ስልጣን ሲይዝ ዴሞክራሲ ሲሰፍን ማን ነው አጥፊ፣ ማን ነው በዳይ፣ ማን ነው ተበዳይ ብሎ የኢትዮጵያ ሕዝብ ፍትህ እና ርትህ ሊሰጥ ይችላል። አሁን ማንም ያንም ለማድረግ መብት ያለው ያለ አሁን ያለው የሀገር ማደር ጉዳይ ስለሆነ ቅድም አንተ እንዳልከው በመካኒዝም ላይ ተመስርተን መካኒዝሙን ፈጥረን ሁሉም ነው ኢህአፓ ብቻውን የትም አይደርስም። ቅድም ብየዋለሁ፣ በጎ ፈቃድ ከሁሉም ነው የሚመጣው። ጀግኖችን እየተሰደበ ግን የትም አይደረስም። ይህንን ካልኩ በኋላ ወደ ጥያቄ ስመጣ አንተ በምታስተምርበት ጊዜ የኢትዮጵያ ህዝብ ጎሳንና ብሔርን አስመልክቶ ምን አይነት አመለካከት ነበረው የሚል ይመስለኛል ባለሳሳት የጠየቀኝ። ይሄ ከሆነ ጥያቄው በዚህ ጥያቄ ላይ ያልኩት ትክክል ከሆነ አንተ ያልከውን አንድ ሀቅ መቀበል አለብን። ተወደደም ተጠላም አንድ እውነተኛ ሀቅ መቀበል አለብን። ኢትዮጵያ የብዙ ብሔሮች እና ብሔረሰቦች አገር ናት። ሞዛይክ ነች ኢትዮጵያ። እነኚህ ጸጋ ናቸው። የተለያዩ ብሔር ብሔረሰቦች መኖር ለኢትዮጵያ እንደ ጸጋ፣ እንደ ብልጽግና፣ እንደ ጥንካሬ ነው የሚቆጠረው፣ እንደ መርገም አይደለም። የተለያዩ ብሔር ብሔረሰቦች ነበሩ፣ የተበደሉ የተጨቆኑ ነበሩ። ከዚህ ነው የምንነሳው። ያማ ባይሆን ኖሮ ሁኔታው ሌላ ነበር የሚሆነው። እንደ አጋጣሚ ሆኖ ኢትዮጵያ ላይክ ጃፓን ሞኖሊቲክ የሆነች ሀገር ብትሆን፣ አንድ ቋንቋ፣ አንድ ሃይማኖት፣ አንድ ዘር፣ የአይናቸው ሽፋፍን እኮ አንድ ነው እነሱ ይመስለኛል፣ ፊደላቸው አንድ ነው። ግን ኢትዮጵያ እንደሱ አይደለም። ነገር ግን ያ ይህንን አድቫንቴጅ በመውሰድ ደግሞ ኢትዮጵያ ደግሞ ፍርክስክሱ አይውጣ ማለት ደግሞ አይቻልም። ሁሉን ያካተተ ስርዓት መኖር አለበት። ወያኔዎቹ የሚሉት ምንድን ነው? ለትግራይ ያልሆነች ኢትዮጵያ ትበጣጠስ ነው የሚሉት መሪዎቹ። ህዝቡ አይደለም፣ የትግራይ ህዝብ ይሄን አይደለም። እነሱ ግን ያንን እያሉ ነው። ሌሎቹም እንደዚህ ይላሉ። ኢህአፓ አንድ ባላ ብቻ ነው ያለው። ወይኔ ወንድም፣ የኢትዮጵያ ናሽናል አንድ ስትራቴጂክ ኢንትረስት በቃ አንድ ባላ ነው ያለው። ሌሎቹ ሁለት ባላ ይዞ ሊመጡ ይችላሉ። ሲተኩስ በማንካ ሲበርድ በጀ ብለው ሊመጡ ይችላሉ። የራሳቸው ጉዳይ ነው። ያ ስህተት ነው። ስለዚህ ኢትዮጵያ እንደ ሀገር በውስጡ ያሉ ዜጎቿ ደግሞ እንደ አንድ ዜጎች እንደ ዜጎቿ መኖር ከተፈለገ የሚያስፈልገው ምንድነው? ሁሉን ያካተተ ሁሉን አኮሞዴት የሚያደርግ ፍራአት መንደፍ አለበት። አለዛ አንዱ ከጠፋ ሌላው ከጠፋ የባቢሎን ግንብ ሆነን ነው መንከራው። ስለዚህ በዛን ጊዜ ወደ አንተ ጥያቄ ለምጣ እንግዲህ ይሄን የነበረውን ሀቅ ካስረዳ በኋላ ፎከስ ላድርግ ወደ አንተ ጥያቄ የኔ ወንድም። በዛን ጊዜ የነበረው ህዝብ በእውነት በስራአቱና በተጨቋኞቹ መካከል ያለው ጭቆናና ብዝበዛ እንደተጠበቀ ሆኖ በኢትዮጵያ ዜጎች መካከል ግን ምንም አይነት አንታጎኒስቲክ አልነበረም። እኔ አንድ ኢትዮጵያዊ አንድ ብሔር ሌላውን ብሔር ሲስተማቲካሊ መጥፋት አለበት ሲባል እኔ ሰምቼ አላውቅም። በትምህርትም የምናስተምራቸው ልጆች እርግጥ ከተለያየ ብሔር የሚመጡ ናቸው። አማርኛ ሁለተኛ ቋንቋ የነበራቸው ልጆች ክላስ ውስጥ እናስተምራለን። ነገር ግን ክላስ ውስጥ ስናስተምር ቴክስት ቡኩ የመማሪያው መጽሐፍና ካሪኩለሙ በሚያዘው መሰረት ለሁሉም እኩል እናስተምራለን። አንዳንዱ ሁለተኛ ቋንቋ የነበረው ተማሪ ዲስአድቫንቴጅስ ሊሆን ይችላል። ምንም ማቀ የለው፣ ምንም ችግር የለው፣ ምንም የሚያጠራጥር አይደለም። በህዝብ ዘንድ ግን አንደኛ እንግዲህ አንዳንድ አክራሪ የሆኑ የተገንጣይ ክፍሎች ይሄ ቅር ሊላቸው ይችላል። ሶ ቢኢት። እኔ እውነቱን ከመናገር ወደ ኋላ አልልም። በህዝቦች መካከል እንዲያውም የተጋቡ እኮ አሉ፣ የተዛመዱ አሉ። አንድ የሚነገር ነገር አለ። እንግዲህ ብዙ ጊዜ አንድ የጀነራል ጃጋማ ኬሎ አባት ናቸው መሰለኝ የሚባሉት፣ እሳቸው አንድ ሰዎች መጥተው ጤፍ ማነው እንግዲህ ከዛሬ ጀምሮ ይሄንን ብሔር በሙሉ ማጥፋት አለብን መጨረስ አለብን እና እሱ የሰውን ብለሲንግ ይስጡን ብለው አሏቸው ይባላል። እኚህ ሰውዬ አይ ጥሩ ነው ብለው ጤፍ አመጡና እንግዲህ እዚህ ጤፍ ውስጥ ለዩት፣ የእናንተ የምትሉትን ብሔርና ያሁን የሌላውን ብሔር ለዩና ከለያችሁ በኋላ ያንን ለብቻው አድርጋችሁ አቃጥሉት አሉ። አልሆነም። ያ ነገር ትልቅ ትምህርት ነው። እንግዲህ ብዙ ጊዜ ሲነገርም ሰማው ይሄንን ነው። ብዙ ነገር ያስተምረኛል እኔ። ስለዚህ በነበረው እኔ ሳስተምር በነበረው ጊዜ እስኪ እንደ ዛሬ ሲስተማቲክሊ በጎሳ ተደራጅ፣ በክልልህ መንግስት አቋቁም። አንሪያሊስቲክ እኮ ነው የኔ ወንድም። ዛሬ እኮ በሀያ አንደኛው ክፍለ ዘመን ዓለም የጠበበች ህዝቡ አንድ ላይ እየሆነ ግሎባላይዜሽን መጥፎ የሚሆን ደግ ግሎባላይዜሽን የሚባል ነገር መጥተዋል። እኔ ጥሩ ነው መጥፎ ነው ማለት አይደለም። የራሱ የሆነ እከካ አለው። ዛሬ ኢንተርኔት አለ። ዛሬ አውሮፓ በሙሉ በአንድ ካረንሲ ነው የሚሄደው የሚገባየው። አንድ የጋራ መድረክ አላቸው። አንድ የጋራ ዲፌንስ አላቸው። የጋራ ኢኮኖሚክ መዋያ ፕሮግራም አላቸው። የኢኮኖሚክ ስርዓት እኛ ታዲያ የግንባር የበሬ ግንባር የምታህል ሀገር ሸንሽነን እንዴት ብለን ነው የምንኖረው? ለአንደኛው ምዕተ ዓመት የሚሆን ስርዓት አያስፈልገንም እንዴ? እና ሁለት ነገሮች ነው ለማጠቃል። አንደኛ በነበረው ስርዓት የተበደሉ ዜጎች ነበሩ። ቋንቋቸው የተረገጠ ቋንቋ ባህላቸው ያልተነገረላቸው የተረሱ ቋንቋዎች ነበሩ። አብዮቱ ግን ያንን ፍርጥርት አድርጎ አወጣው። ታንክስ ቱ ዘ ኢትዮጵያን ሬቮሉሽን። ችግሩ ምን ላይ መሰለ? ቅድም እንዳልኩት ያንን የኢትዮጵያን ህዝብ አንጡራ አብዮት ከትክክለኛው እጅ አልገባም። አቦርትድ ሆነ፣ ተጨነገፈ። ለራሳቸው ጊዜያዊ ጥቅምና ለስልጣን ጥመት ሲል ተጠቀሙበት። አገሪቱም እንደዚህ እያለቀሰች ትቀራለች። ስለዚህ በአንድ በኩል ታሪክን እውነተኛውን ታሪክ መቀበል፣ ስለዚህ ታሪክ የሌለው ህዝብ ደግሞ አሁን ሊኖር አይችልም። አሁን ሊኖር የማይችል ህዝብ ደግሞ ነገ ፊውቸር አይኖረውም። ስለዚህ ታሪክን በትክክለኛው ፐርስፔክቲቭ በትክክለኛው መንገድ አስቀምጠን አሁን ያለውን ሁኔታ ፖለቲካል፣ ኢኮኖሚክ ኤንድ ሶሻል ችግሮችን በሚገባ ተንትነን አስረግጠን ለሚቀጥለው ጄኔሬሽን የሚሆን ለሚቀጥለው የኢትዮጵያ እድል የሚሆን አዲስ ብሔራዊ ናሽናል ፖሊሲ እስካላወጣን ድረስ ያለፈ ቁስል የነካን ደም እየተቃባን ቁስሉ ማለቴ ነው የትም አንደርስም። ስለዚህ ለማጠቃለል ሁኔታው እንደዚህ ይመስለኛል። አመሰግናለሁ።
እሺ እኔ መመሰግናለሁ። አጥተከኝ አስቻለው ቀጥል ጥያቄ።
እሺ አመሰግናለሁ። ጥያቄዎችን ባንድ ላይ እንዳላቀርብ ምናልባት እንዳይዛባ ከሚል ነው መልሼ የመጣሁት። አሁንም ወደ ኋላ ነው መልሶት። እንግዲህ የሴክተር ሪቪው ያመጣው ብሎም ደግሞ ተያይዞ የሀገሪቷ ችግር አብዮቱ እንዲፈነዳ አደረገው። በዛ ሰዓት ደግሞ የዚህ የጊዜያዊ ህዝባዊ መንግስት ጥያቄ ያነሳውም ኢህአፓ ነው ብለዋል። አሁን ዞር ብለን ስንመለከት ብዙዎቻችን በዛ ሰዓት በአብዮቱ ፍንዳታ ጊዜ የተጠናከረ ድርጅት አለመኖሩ የህዝብ ትግል የህዝብ እንቅስቃሴ በተወሰኑ የወታደር ቡድኖች ሊነጠቅና ከዛ በኋላ ወደ ፋሽስት ተቀይረው ህዝብን እንዲጨርስ አድርገዋል እንላለን። በወቅቱ ይህ ጥያቄ ወይም ይህ መፈክር ሲነሳ ማለትም ጊዜያዊ ህዝባዊ መንግስት ይመስረት ተብሎ መፈክር ተነግቦ ሲካሄድ እየመጣ ያለውን አንድም እየወደቀ የነበረው እንዳልካቸው መንግስት ወን ብሎም ደግሞ ከሱ ቀጥሎ ደግሞ ከኋላ እያፈነፈነ የነበረው የወታደሩ ቡድን ለዚህ ፈቃደኛ ይሆናል ከሚል ስሜት ነው ወንስ በዛ ሰዓት እንግዲህ አሁን እንደምናቀው ድርጅቱ ራሱ ኢህአፓ ያልተጠናከረና ስልጣንም በወቅቱ ሊዝ የማይችልበት ሁኔታ እንደሆነ ነው የምንሰማው የሰማነው። እና ይህ ጥያቄ ሲነሳ ከምን አንጻር ነው? ይህንን ሊያብራሩልን ይችላሉ? ታሪክ ስለሆነ በተራ በተራ አስተካክለን እንድንይዘው በሚል ነው። አመሰግናለሁ።
እኔ ያስቻለውን ጥያቄ ምን ያህል አርቲኩሌት እንዳረክልኝ እርግጠኛ አይደለሁም። ይሄ ጊዜያዊ ህዝባዊ መንግስት ከምን የመጣ ነው ይመስለኛል ያልከው፣ እኔ ቅድም በመግቢያ ላይ እንዳልኩት እንደገና በታሪካዊ ፐርስፔክቲቭ ውስጥ እናስገባው መስለኝ እንደ ማንኛውም ህብረተሰብ የኢትዮጵያ ህዝብ ተበድሎ ስለነበረ የአያሌ ዘመን ጭቆናና ብዝበዛና የህዝብ ሮሮ በ66 ፈነዳ። ይህ የኢትዮጵያ ህዝብ አንጡራ አብዮት ነው። መሪ አልነበረውም። ምን መቀበል አለብን? በዛን ጊዜ የተደራጀ የተጠናከረ ኃይል አልነበረም። በመሆኑም ደሞዝ ለማስጨመር በየቦታው ችግሮች አሉብን ብሎ እንደ ማንኛውም የኢትዮጵያ ህብረተሰብ ደሞዙን ለማስጨመር የራሱን ችግር በማንሳት ልክ የኢትዮጵያ ሌሎቹ ክፍሎች እንዳነሱት ሁሉ የራሱንም ቦረና ነገሌ ውሃ ተቸገርን፣ ሌሎቹም ደሞዛችን አልመጣም፣ እረፍት አናገኝም፣ ማዕረግ ቀረብን ብሎ የተለያዩ ጥያቄዎችን አንስቶ ወታደሩ ተነሳ። እንደ አጋጣሚ በሙያው ምክንያት በአንድ ላይ የሚኖር በአንድ የእዝ ሰንሰለት ያለው መሳሪያ ያለው ኦርጋናይዝድ የሆነ ግሩፕ ነው፣ መጣ፣ ወሰደው፣ ተነጠቀ። ቢነጠቅም የኢትዮጵያ ህዝብ እሺ አላለም። ተነጥቅ ያለሁ ዝም ብዬ ልገዛ አላለም። የለም ወታደር እንደ ማንኛውም ህብረተሰብ ክፍል ጥያቄህንም ብታነሳ ብቻን ስልጣን ይዘህ አብዮቱን መምራት አትችልም። ዝግጅቱም ዕውቀቱም የለህም። ወዴት አቅጣጫ ነው የምታመራው? እንዴ መጀመሪያ ሲነሳ እኮ ኢትዮጵያ ትቅደም ብሎ ሲነሳ እንደ ማንኛውም ሙሶሎኒም እኮ አንዳቶ ኢጣሊያ ብሎ ነው የተነሳው አሉ መሰለኝ፣ ወደ ኢትዮጵያን ወደ ኢጣሊያን ወደፊት። ሂትለርም እንደዛ ነው። ግን ይሄ ወታደር ኢትዮጵያን ሊመራ አይችልም። በተለይ ደግሞ ኢትዮጵያ ትቅደም ዓለምንም ያለምንም ደም ብሎ ሲነሳ ብሶ ደገፈው። በኋላ ጭፍጨፋው ሲቀጥል የት ነው የሚያመራው አለ ህዝቡ ደነገጠ። ስለዚህ ይሄ ስልጣን ከያዘማ አይለቀንም ብሎ እንደፈራው ያው ተጨፈጨፍ ኖረ። ስለዚህ እኔ እንደሚታየቅ የቅድሙን ነው እንደገና ሪአተሬት ማደርግልህ። ጥያቄ ካልገባኝ እኔ አላቅም። ግን አንደኛ የሚመራ ኃይል አልነበረም። የኢትዮጵያ ህዝብ ደርግን ጠልቶት ነበረ። በኋላ እንደ ሰም አቅልጦ እንደ ገል ቀጥቅጦ እስከገዛው ድረስ ዲፋይ አድርጎት ነበረ። ወደ ባራክ ሂድ ነው የተባለው። ይሄ ይመስለኛል። ግን ሌላ ድርጅት አልነበረም። ኢህአፓም ራሱ ገና ጮርቃ ነው። የኢትዮጵያን ህዝብ ለመምራት የሚችል ድርጅታዊም ሆነ ሌሎች ዝግጅቶች እኔ እስከማውቀው ድረስ አልነበረም። ስለዚህ ሌሎች ምሁራን ግድ የለም ወታደሩን ገብተን እያሻሻል ሞዲፋይ እያደረግን እንመራለን ያሉት ነበሩ። የእነሱንም ታሪክ ታውቃለህ። እንደም ጉዳይ ጠፉ እነሱ እና ይሄ ይመስለኛል። እኔ አመሰግናለሁ።
እሺ እንግዲህ ድሉ ዘገየ ቀጥል።
ይቅርታ ድሉ፣ እርሶ ከመያዙት በፊት ጥያቄን እንደገና ትንሽ ላብራራው መሰለኝ። እኔ ይህንን ጥያቄ ጠየቅኩት ምንድን ነው፣ በአሁኑ ሰዓት በተለይ አንድን መንግስት የህዝብ መንግስት እንዳልሆነ እያወቅን እንታገለዋለን፣ ግን እሱ ወርዶ ማን ይምጣ የሚለው ላይ ችግር አለ። አሁንም ብቻ ከፊታችን ያለው አሸባሪ መንግስት ይወገድልን ነው እና ይህንን በመረዳት እስቲ በዛ ሰዓትስ እነ አዲስ የተመረጠው ወይም የተሰየመው ጠቅላይ እንትን እንዳልካቸው እሱ እያዘመመ ባለበት ሰዓት ወታደሩም ከኋላ መጥቶ ወደ ስልጣን ላይ እየሮጠ እያለ ድርጅትም ደግሞ አሁን እርስዎ እንዳሉት የተደራጀ ህዝብ በወቅቱ አለመኖሩን ድርጅት አለመኖሩ እየታወቀ ይህ የህዝባዊ መንግስት ጥያቄ እንዴት ተግባራዊ ሊሆን ይችላል ተብሎ ነው የተነሳው? ኃይለ ሥላሴ ይውደቁ፣ ከዛ በኋላ ግን የተጠየቀው በጥያቄ ደረጃ ህዝባዊ መንግስት ነው። ግን ያ ህዝባዊ መንግስት በጊዜው ተግባራዊ ሊሆኑ የሚችልባቸው ሁኔታዎች ነበሩ ወይ ነው ጥያቄ። አመሰግን።
ታዳምጡኛላችሁ አይደል? እኔ ያው አንድ የታሪክ ዝንፈት ያለ ይመስለኛል፣ ወይም ከአንተ ጥያቄ ወይም ከኔ አመላለስ። ያው ልጅ እንዳልካቸው እኮ ከስልጣን ወርደዋል። አሁን ይኸውልህ ወርዶ ጳጉሜ አልፎ መስከረም ሁለት ላይ እኮ ስልጣን ይዟል እኮ መንግስት እኮ አለ። አሁን የወታደራዊ ጊዜያዊ ወታደራዊ መንግስት ብሎ አውጀዋል። ልክ እንደ ታወጀ እኮ ነው ህዝቡ ቅዋሚ ነው የቀጠለው። ጊዜያዊ ህዝባዊ መንግስት እንጂ ወታደር መውረድ አለበት ተባለ። ስልጣኑን እኮ ንጉሱን አውርዶ ደርጉ ይዟል። አሁን አንድ እኮ ስልጣንም ይኖረው አይኖረው ህጋዊም ይሁን አይሁን በአንድ የታሪክ አጋጣሚ ስልጣን የጨበጠ አንድ ቡድን አለ፣ አንድ ወታደራዊ ቡድን። ያን ቡድን ነው እንግዲህ ይሄ ቡድን በጊዜያዊ ህዝባዊ መንግስት መተካት አለበት ብሎ ሲነሳ እሺ ብሎ ወታደሩ ለማታለል ጊዜ ትጥቅ ለማስፈታት የትግሉን አብዮታዊ ቱማታ ለማስተንፈስ የተለያየ አናሊሲስ ሊሰጠው ይችላል። አሁንም ግን ያንን ብሎ ተቀበለ እና ቅድም እንዳልኩት ብሔራዊ ሸንጎ ተቋቋመ። ብሔራዊ ሸንጎ የተቋቋመው ምንድን ነው? ወታደሩ ስልጣን ያለ ያዘ ያለ ህገ መንግስት የጊዜያዊ ህዝባዊ መንግስት የሚሆን ህገ መንግስት ተረቆ ሁሉን ያካተተ የወከለ ማለት ነው። የኢትዮጵያን ህብረተሰብ በሙሉ የወከለ መንግስት ይቋቋማል ማለት ነው። ያ መንግስት ማን ነው? አንዱ ህዝብ የመረጠው ጊዜያዊ የህዝብ ሸንጎ ይቋቋማል ማለት ነው። አንድ እሱ ነው። ከህዝባዊ ሸንጎ ደግሞ ሰላም ቢኖር ማለት ነው እንግዲህ ወታደሮች ፈቃደኞች ቢሆኑ ማለት ነው እንግዲህ። ግን ወታደሮች ፈቃደኞች አልሆኑም፣ ሁኔታውም አልፈቀደም። ነገር ግን አላማው ምን ነበረ? ኢንቴንሽኑ እናንተ ስልጣን መያዝ የለባችሁም፣ ንጉሱን አውርደው ስልጣን ያዙ፣ መውረድ ስልጣን መያዝ የለባችሁም፣ ጊዜያዊ ህዝባዊ መንግስት መምጣት አለበት። በዚህ ህዝባዊ ጊዜያዊ መንግስት የኢትዮጵያን ህብረተሰብ የወከለ መሆን አለበት፣ ወታደሩም የወከላችሁ እናንተም ከእናንተም መጨመር አለበት። ያን በፕሮሴስ እያለ እናንተም ስልጣን ብትይዙ በፕሮሴስ መሄድ አለበት ተብሎ በሚባልበት እሺ ብሎ ያንን እንትን አለ። በዛ ይሄ ቅድም ያልኩ ብሔራዊ መማክርት ጉባኤ ተቋቋመ፣ ህገ መንግስቱን አጸደቀ። ቢቀበለው ኖሮ ምኞት እኮ ነው፣ ቢቀበለው ኖሮ ምን ነበር የሚሆነው? ይታወጃል። የረቀቀው ድራፍት ኮንስቲቱሽን የረቂቁ ህገ መንግስት ለህዝብ ይሰጣል፣ ህዝብ ይወያይበታል። በዛ መሰረት ጊዜያዊ የሆነ ፓርላማ፣ ጊዜያዊ የሆነ የቴክ ምንድን ነው የአደራ መንግስትም ሊቋቋም ይችላል። እንግዲህ በዛ አይነት ነው የሚሆን እንጂ ከቫኪዩም ላይ ሊሆን አይችልም። አንድ ድርጅት ግን ብቻው ስልጣን ሊይዝ አይችልም። ኢህአፓም ብለው ወይም ከዛን ጊዜ ከደርግ ጋራ ያቆበቆቡት ብቻቸውን ሊመሩ አይችሉም፣ አልቻሉም። ያው የምታየው ነው። ስለዚህ በፕሮሴስ የሚሄድ ነገር ነው። ኢትዮጵያ እኮ በዛን ጊዜ የነበረው ሁኔታ እኮ ስናይ እንዴ ባክግራውንዱንም እኮ መገንዘብ አለብን። ጋዜጣ የሚባል ነገር መብት በሌለበት ለንጉሱን ስም ማንሳት እንደ ወንጀል በሚቆጠርበት ጊዜ በክብረ ነክነት የጸጥታው የፖሊሱ ሌሎቹም የመንግስት ሪፕሬሲቭ መሳሪያዎች የመንግስት መጨቆኛ ኃይሎች በሙሉ በህዝቡ ላይ በተጫኑበት ጊዜ ምንም እኮ ምንም የተደራጀ ነገር የለም እኮ መወያየት እኮ አልተቻለም። አብዮቱ ሲፈነዳ እኮ ነው ህዝቡ የተነሳው። ያንን የአብዮት ፍንዳታ ማንም ኃይል ሊቋቋመው አልቻለም። ወታደሩም እኮ ወዶ አይደለም። ብሔራዊ ሸንጎ ምረጡና አምጡ ያለም እኮ ወዶ ሳይሆን ቅድም እንዳልኩት ተገዶ ነው። ስለዚህ በዛ ፔሪድ ውስጥ የነበረ ማለት ነው። እና እንዳልካቸውማ ኦልሬዲ እኮ ሂደዋል። እሱ ሂዶ እሱማ ታስሯል። እንዳውም በኋላ ህዳር 4 ቀን ነው መሰለ ሁሉንም ያው ገደሏቸው። ከዛ በኋላ ነው እንግዲህ ከመስከረም በኋላ ያለው ሁኔታ ነው የምገልጸው። አመሰግናለሁ። ምን ያህል ጥያቄ እንደመለስ ምን ያህል እንደሆነ አላውቅም በእውነት።
አስቻለው እንደገና ማይክ ማስተፈል ከሆነ ቀጥል፣ ወይ ጥያቄ ተመልሰሉ ከሆነ አንዳንድ አሳየኝ። እንግዲህ አሉላ ቀጥል። ቅድም እጃቸውን ድሉ ማንስቶ ነበር አሉኑ አሁን አታየም። ኦኬ ድሉ ዘገየ ማይኩን ያዝ።
እሺ ዜር ስትልኝ ጤና ስትልኝ ጋሽ ሞገስ፣ በቅድሚያ ወንድማዊ ሰላምታ የድረስ ወንድሜ። ወደ አንሲም በመድረክ መጥተህ ድምጽህን በመስማቴ በእውነቱ ደስ ብሎኛል። ያው አሁን ባለንበት ተጨባጭ ሁኔታ ስሜ ተለውጦ ድሉ ዘገየ ተብሏል ታውቀኛለህ። ይሄን ካልኩ በኋላ ወደ ጥያቄ ልሂድ። ያኔ እናንተ አሁን ስትለው እንደነበርከው ለደርጉ ያቀረባችሁትን አማራጭ የፖለቲካ መፍትሄ ደርጉ ቢቀበለውና በስራ ላይ ቢውል ኑሮ የኢትዮጵያ ሁኔታ ምን ይሆን ነበር ትላለህ? የሶቪየት ህብረት ጣልቃ መግባትስ ይወገድ ነበር ትላለህ? እነዚህ ናቸው ሁለቱ ጥያቄ። ሌላው አንደኛው እናንተ የተያዘ ነው። እናንተ ያቀረባችሁትን አማራጭ ደርጉ ባለመቀበሉ ያ ሁሉ ደም ፈሶ በኋላም አሁን ላለንበት ሁኔታ ማለት የኢትዮጵያ እንደ አንድ ሀገር የመቀጠል ሁኔታ በአደጋ ላይ እንዲወድቅ ነው ብዬ አምናለሁ በበኩሌ። ታዲያ ለዚህ ሁሉ ተጠያቂው ኢህአፓ ነው የሚለው አመለካከት ከየት መጣ? ታንክ ዩ።
አመሰግናለሁ አቶ ድሉ። በድምጽ አውቃለሁ እንደምን ነህ? አንደኛው ስፔኩሌቲቭ የሆኑ ጥያቄዎቹ ናቸው። በዛ ነው መልሰው ደርግ እናንተ ያቀረባችሁትን ፕሮፖዛል ተቀብሎት ቢሆን ኖሮ በበጎ ፈቃድ የኢትዮጵያ ሁኔታ ይለወጥ ነበር ወይ ነው ባጭሩ። እኔ ይለወጥ ነበር ማለትን እመርጣለሁ። ለምን በለኝ። ደርግ የስልጣን ጥም ባይኖራቸው ኖሮ ኢፍ እያልኩ ነው የምናገረው፣ ስፔኩሌቲቭ የሆኑ ነገሮችን ነው የምናገረው እና የኢትዮጵያን ሕዝብ ክብርና ነጻነት ቢያከብር ኖሮ የኢትዮጵያን ሕዝብ ቢወድ ኖሮ ምን ነበር የሚሆነው? እኛ ያረቀቅነው ህገ መንግስት በዛን ጊዜ ለነበረችው የኢትዮጵያ ሁኔታ ተስማሚ ነበር ብዬ አምናለሁ። ምንድን ነበረ? ሁሉን ያካተተ የኢትዮጵያን ህብረተሰብ፣ ገበሬውን፣ ምሁሩን፣ ወታደሩን፣ ነጋዴውን፣ የተለያዩ የሃይማኖት ክፍሎችን ሁሉ የኢትዮጵያን ህብረተሰብ በጠቅላላ የወከለ ህገ መንግስት ነበረ። በዛ መሰረት ለኢትዮጵያ ህዝብ ይቀርባል፣ ለሬፈረንደም ይቀርባል፣ ይዋያል። ወታደሩ በዛን ጊዜ ምንድን ነው የሚያደርገው ማለት ነው? ጸጥታውንና ሁኔታውን እያስከበረ ያ ሁኔታ ከተፈቀደለት በኋላ በዛ የኢትዮጵያ ህዝብ ባጸደቀው በሬፈረንደም ባጸደቀው ትራንዚሽናል ህገ መንግስት መሰረት እንደገና በዛ ተመስርቶ ደግሞ ትራንዚሽናል የሆነ መንግስት ይቋቋማል፣ ፓርላማ ይቋቋማል። በዛ አይነት እንግዲህ በጣም ሰላማዊ የሆነ ሁኔታ ይፈጠር ነበር የሚል እምነት ነበረው ሸንጎ። ያ አልሆነም። ያ ባለመሆኑ ከፍተኛ የሆነ ለውጥ መጥቷል። ቅድም እንዳልከው ያው ኢትዮጵያ ወደ መከራ ሄደች። በዛን ጊዜ የሶቪየት ህብረት ጣልቃ ገብነት ይቀጥል ነበር ወይ ወይስ አይቀጥልም የሚለው እንደሚቋቋመው የትራንዚሽናል መንግስት ችሎታና ብቃት ይመስለኛል። ኢትዮጵያዊ መንግስት ከሆነ፣ ሀገር ወዳድ መንግስት ከሆነ መጀመሪያ ቅድሚያ የሚሰጠው የኢትዮጵያን ስትራቴጂክ ኢንተረስት ስለሆነ የማንኛውም አገር ጣልቃ መግባትን ይቃወማል፣ ኢንክሉዲንግ ሶቪየቶችን ማለት ነው። ሶቪየቶች ሆኑ አሜሪካኖች ወይም ሌሎች የኢትዮጵያ የሚቋቋመው መንግስት ህዝባዊ ከሆነ ኢትዮጵያዊ ከሆነ ለዲሞክራሲያዊ ስርዓት መሰረት የሚጥል መንግስት ከሆነ ባይ ኤክስቴንሽን ምንድን ነው የሚሆነው? የኢትዮጵያን ስትራቴጂክ ብሔራዊ ጥቅም የሚያስከብር መንግስት ማለት ነው። የማንኛውንም አገር ጣልቃ ገብነትና ተጽዕኖ በቀናይነት ይቋቋማል ማለት ነው። ስለዚህ የሶቪየት ህብረት ወደ ኢትዮጵያ ልክ እንደ ቀኝ ግዛት አድርጎ ደርግ እንደሰጠው አይነት ይሆናል ብዬ አላስብም። ሶስተኛ፣ ደርግ ያን ሁሉ ጭፍጨፋ ካካሄደ በኋላ ብሔራዊ ሸንጎ ያቀረበውን ህገ መንግስት ረቂቅ ህገ መንግስት ትቶ አክራቢዎቹን ገሉና አሳዱና አሳስሮ ደም ማፍሰሱን ከቀጠለ እየተከተለ በታሪክ የተመዘገበ ያለ ለምን እንደው ዛሬ አንዳንድ ሰዎች ኢሃፓን እንደ ጥፋተኛ የሚቆጥሩት የምትለው ትክክል ነው። ኢሃፓ ለዛ ሁሉ ደርግ ለፈጸመው ሁሉ ተጠያቂ አይደለም። በግሉ የተሳሳተው ስህተት ሊኖር ይችላል። የአይዲዮሎጂ ስህተት፣ የደረጃ ስህተት፣ የአሰራር ስህተት፣ ሌሎችም ስህተቶች ካሉ እሱ ወደፊት በገጥ ማለት በራሱ ጎራ በኢትዮጵያ ሕዝብ ይፈረድበታል ወይም ይፈረድለታል። ነገር ግን ዛሬ ደርግ ለሰራው ስራ ወይም ከደርጋ ተባብረው ለነበሩ ክፍሎች ለሰሩ ስራ ሁሉ ኢሃፓ ተጠያቂ ሊሆን አይችልም፣ አይገባውም፣ ስህተት ነው ላለው። አመሰግናለሁ።
ጃጓር ቀጥል ጥያቄህን አቅርብ።
መቼም እንደምታወቀው በአሁኑ ወቅት ብሔርና የብሔር ጥያቄ አንዱ ትልቁ በሽታ ይመስለኛል። በመሆኑም እኔ እርስዎን በዚህ አጋጣሚ ልጠይቅዎት የምፈልገው ነገር ምንድን ነው? ኢሃፓ ብሔር ኢትዮጵያ ውስጥ የብሔር ጥያቄ እስከ መገንጠል የሚሉትን አስመልክቶ ብዙ ጊዜ የተለያዩ ነገሮች ሲነሱ አያለሁኝ እና እርስዎ እስቲ በዚች አጋጣሚ አጠር ያለ አጭር ገለጻ መስጠት ቢችሉ፣ ማለት ምን ወደ ሰፊና ዝርዝር ወደ ሆነ ነገር እንዲገባ አልጋብዘውም፣ ግን አጠር ያለ ነገር ቢናገሩ።
አመሰግናለሁ ወንድሜ። ቅድም አቶ ሰውየው ሲጠይቀኝ በሰጠሁት መልስ ላይ የኢትዮጵያ ሕዝብ በኢትዮጵያ ባነበረው ብሔርና ብሔረሰቦች መካከል እንዴት ነበረ ብሎ በጠየቀኝ ጥያቄ ላይ በከፊል ያንን መልሼ ነበር። አሁን ደግሞ አንተ ወንድሜ የጠየቀኝ በአንድ ትኩረት ሰጥ ፎከስ አድርገህ ነው የጠየቀኝ። ኢሃፓ እኔ ኢሃፓ የብሔር ብሔረሰቦቹን የኢትዮጵያን ብሔር ብሔረሰቦቹን አስመልክቶ የነበረው አቋም እና አሁን ያለው አቋም በታሪክ የተመዘገበ ነው። አሁንም በፕሮግራሙ ላይ የሰፈረ ነው። አይተም ኢትዮጵያ ቅድም እንዳልኩት ኢትዮጵያ ሞኖሊቲክ የሆነች አገር አይደለችም። ብዙ ብሔረሰብና ብሔረሰቦች አሏት። ብዙ ቋንቋዎች፣ ባህሎች፣ ሃይማኖቶች፣ ስነ ምግባሮች፣ እሴቶች፣ መስተጋብሮች አሏት አገር ነች። በጣም የበለጸገ ነው ሄደ። በጣም ሰፊ የሆነ እነዚህን ሁሉ አቻችላ የኖረች ሀገር ናት። እነዚህን ሁሉ ይዛ አቻችላ አይደለም፣ እነዚህን ሁሉ ይዛ የቆየች ሀገር ናት። እነዚህ በነበረው ስርዓት የተበደሉ የተጨቆኑ፣ በስርዓቱ የተበደሉ አሉ የነበሩ። ይህን መቀበል አለብን። ከዚህ በመነሳት ኢሃፓ የኢትዮጵያ ብሔር ብሔረሰቦች ጉዳይ ዴሞክራሲያዊና ፍትሃዊ በሆነ በሰላማዊ መንገድ ካልተፈታ ብጥብጡ ይቀጥላል ብሎ ፕሬዲክት አድርጎ ነበረ። ምክንያቱም ያየነው ነው። እኔ ጊዜ እንዳልፈጅ እንጂ አንድ አስተማሪ ሆኜ ድሬዳዋ ያየሁትን ምስክርነት መስጠት ይችል ነበር። በጣም 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 የሚያስገርም ግን ከጊዜ አንጻር አኳያ ምናልባት እሱ መተው ይችላለሁ። አንተም ዝርዝር ውስጥ አትግባ ብለህ ፈቃድ ስላልሰጠኝ ወደዛ አልገባም። ስለዚህ ኢሃፓ የኢትዮጵያን ብሔረሰቦች ሁኔታ በፕሮግራሙ ሲያካትት ዴሞክራሲያዊና ፍትሃዊ በሆነ መንገድ ችግሩ ተፈቶ በዴሞክራሲያዊ ስርዓት ሁሉን ያካተተ መንግስት ተቋቁሞ በዴሞክራሲያዊ ስርዓት በፕሮሴስ የሚፈታ መሆን አለበት ምን ማለት ነው? ለምሳሌ ካሪኩለሙን ንሰጥ የራሴን ሙያ ያለው ልንገር። አማርኛ ነበር የኦፊሻል ካሪኩለሙ። አማርኛ ሁለተኛ ቋንቋ የሆኑ ተማሪዎች አሉ። ፕራክቲካል ነው የምናገረው እኔ። እነዚህ አማርኛ ሁለተኛ የሆነ ቋንቋ የሚናገሩት ተማሪዎችና አማርኛ ከቤተሰባቸው ተምረው የሚመጡት ክላስ ውስጥ እኩል አይደሉ። እነዛኞቹ ዲስአድቫንቴጅስ ናቸው። ዲስአድቫንቴጅ አለባቸው። ለዚህ መፍትሄው ምንድን ነው? ለዚህ መፍትሄው በኢትዮጵያ ህዝብ በጎ ፈቃድ በዲሞክራሲያዊ ስርዓት የተመሰረተው ፓርላማ የኢትዮጵያን ብሔራዊ የትምህርት ፖሊሲ በሚደግፍበት ጊዜ የኢትዮጵያን ዜጎችና የኢትዮጵያን ተማሪዎች በሚያበለጽግ በሚያካትት መንገድ ብሔራዊ የትምህርት ፖሊሲና ካሪኩለም ይነደፋል ማለት ነው። በዛ ተመስርቶ የኢትዮጵያ ስርዓተ ትምህርት መሰረታል ማለት ነው። በዛ ተመስርቶ ቴክስትቡክ ይዘጋጃል ማለት ነው፣ የመማሪያ መጽሐፍ። ስለዚህ የኢትዮጵያ ብዙ የባለ ብዙ ብሔር ብሔረሰቦች ሀገር መሆን ደግሞ ኢትዮጵያ ብቻ አይደለም፣ ሌሎችም አሉ ይሰሩበታል። በኢትዮጵያ ብቻ የተለየ መርገምና መነጣጠልና ለጥላቻና ለመገንጠል ምክንያት ሊሆን አይችልም ነው። ያ ባለ መሆኑ ምንድነው የሆነው? ይሄው የምታውቁት ነው። ስለዚህ የሀፓ ፖሊሲ በኢትዮጵያ ህዝብ በጎ ፈቃድና ተሳትፎ ላይ የተመሰረተ ዲሞክራሲያዊ ስርዓት ተመስርቶ የተለያዩ የመንግስት ፖሊሲዎች፣ የሀገር ፖሊሲዎች፣ የውጭ ጉዳይ ፖሊሲ፣ የመከላከያ ፖሊሲ፣ የንግድ ፖሊሲ፣ የኢኮኖሚክ ፖሊሲ፣ የጤና ፖሊሲ፣ የትምህርት ፖሊሲ ተነድፎ ሁሉን ያካተተ ሁሉን የሚያረካ ስርዓት መምጣት አለበት ብሎ ያምናል። አሁንም ለዛ ነው የሚታገለው ማለት ነው። ለምሳሌ ሌሎች ሀገሮች እኮ አሉ፣ በተለያየ ቋንቋ ያላቸው ሀገሮች አንድ ላይ ተስማምተው የሚኖሩ። ለዚህ መፍትሄው ምንድን ነው? የኢሃፓ መሰረታዊና ቀንደኛ መፍትሄው የኢትዮጵያ አስተዳደር በፌዴራላዊ ስርዓት ላይ የተመሰረተ መሆን አለበት ይላል። ምን አይነት ፌዴራላዊ ስርዓት? በጎሳ ላይ የተመሰረተ እንደወያኔ አይደለም። ወይስ ደግሞ አንድ ላይ ጨፍልቆ ሁሉም ዩኒታሪ መንግስት ስርዓት ፌዴራላዊ ያልሆነ አይደለም። ለኢትዮጵያ ሰፊ ሀገር በመሆኗ አሁን ደግሞ ከሰባ በላይ ሚሊዮን በላይ ህዝብ ያለባት በመሆኗ ለአስተዳደሩ ቅልጥፍና፣ ለፍርድ አሰጣጡ ፍትሐዊነት፣ ለንግድ እና ለእድገቱ እድገት እና እርምጃ የሚያሳካ የሚረዳ ፌዴራላዊ ስርዓት በጎሳና በቋንቋ ያልተመሰረተ ማለት ነው፣ ወይም በሃይማኖት እሱ አጥፊ ነው። ዛሬ ላንረዳው እንችላለን። ይሄ ከአንድ ጀኔሬሽን ወይም ከግማሽ ጀኔሬሽን በኋላ ኢትዮጵያ የሚባል አዝ ኔሽን አይኖርም በጎሳ ላይ ከሆነ። ምክንያቱም እያንዳንዱ የራሱ የሆነ ሰንደቅ ዓላማ ምንም አይደለም። ሰንደቅ ዓላማ ቢያውለበልም ምንም አይደለም። እኔ የእያንዳንዱ ዜጋ የራሱ የሆነ ኤክስፕሬሽን ቢኖረውም ግን ሁሉን ያካተተ ዊዝን በኢትዮጵያ ፕሮፐር አንድ ላይ ሆኖ መኖሩ ለብልጽግናችን የጋራ መከላከያ ዲፌንስ እኮ ያስፈልገናል። ከውጭ ጠላት ለመከላከል አንዱ ብሔር ብቻውን ተዋግቶ የውጭ ጠላት መቋቋም አይችልም። እንደው ለደህንነትም ቢባል ማለት ነው፣ ለውጭም ጸጥታ ቢሆን። ስለዚህ ዴሞክራሲያዊ ስርዓት ስንል እንደው ዝም ብሎ ለቄንጥ አይደለም ወይም ለስሎጋን አይደለም። የተግባራዊ የሆነ አሳታፊ ፓርቲሲፓቶሪ ዴሞክራሲ ማለት ነው። ይህንን ለማድረግ ግን በጎ ፈቃድ ብቻ አይበቃም። ህዝቡን መሳተፍ አለበት። ህዝቡ የመረጠው ህገ መንግስት መጽደቅ አለበት። ፍትህ ርትህ የሰፈነበት የህግ የበላይነት የሰፈነበት ዘ ሱፐርማሲ ኦፍ ዘ ሎው ሚልት ፈረንጆችና የመን የህዝብ ለዓላዊነት ከሆነ መንግስት የሚመጣው ያንን ተከትሎ ሊያገለግል የሚችል እንጂ በጠበንጃና በኃይል የሚገዛ መንግስት መኖር የለበትም ባይ ነው። አመሰግናለሁ።
እሺ አመሰግናለሁ አቶ ተገኝ። አብዱ እዛ ላይ የምጽፈው አላየሁም፣ እጅን አውጥተ እንደነበር አይቻለሁ፣ ግን ድልብረት ስላልሆነ ምን ማድረግ አልችልም። አንተ ይሁን ድሉ ይሉ በፊት ያወጣችሁትን ሁለታችሁ አወጣችሁ እንደነበር አውቃለሁ፣ ግን ጃጓርን ስላየሁት ነው እዛ በኋላ ጥያቄን ስበ ይሆናል የሚል ነው እንትን ስለነበረኝና ወደ ሌላ ትውሰደው እና ከዚህ ቀጥሎ አንተ ነው የምትቀጥለው። ከመቀጠል በፊት እንግዲህ ከአቶ ሰውየው ቀጥሎ በኋላ ትንሽ ብሬክ ያስፈልገናን ብሬክ እንውሰድ። ቀጥል አብዱ።
ይቅርታ አበቡ ነው የሚለው። አበቡ ነኝ። ይሰማል? ይሰማ እንደሆነ አንዳንድ በሉኝ። ሰላም ሰላም፣ እንደምን አላችሁ ያስባ ፓንቾት ድምጠኞች። በመጀመሪያ ጊዜ ጓድ ተገኝ እንኳን ወደ አሲምባ ቤት መጣ፣ እንኳን በደህና መጣ እላለሁኝ። በጣም የማከብርህ ጥሩ ኢትዮጵያዊ ነህ። የኢትዮጵያዊ ባህልና የአባቶች የእናቶች ወግና ባህል ጠብቀህ ያለ ሰውም በኢትዮጵያ ባህል የምታስተናግድ ጥሩ ኢትዮጵያዊ ነህ። በጣም አደንቅሃለሁ፣ የማደንቅህም ሰው ነኝ። እና እኔ አሁን ከዚህ በመቀጠል ልጠይቅ የፈለግኩት ማለትም ስለ ህብረቱ ስለ ኢህአፓ ያለኝን ያሳሰበኝን ለመጠየቅ ነው ፈልጌ ነው። ኢህአፓ ህብረቶቹ እንዲመሰረቱ በጉልበትም በድርጅቱ ገንዘብም ተጠቅሞ ከመሰረተ በኋላ ተጠቃሚው ግን ሌላውና ከህብረቱ ወጥተው ኢህአፓን መታወቂያ ወይም መጠቀሚያ ወረቀት እያደረጉ የወያኔ ጉያ ስር እየገቡ የኢትዮጵያን ህዝብ ስሜት ሲጎዱት በችግር ላይ ችግር፣ በርዛት ላይ ርዛት፣ በበሽታ ላይ በሽታ በህዝባችን ላይ እንዲፈራረቅና ትግሉ እንዲራዘምም ለወያኔም እድሜ መራዘም ምክንያት ሆነዋል። አሁን ደግሞ ህብረቱ በአስቸኳይ ስብሰባ ጠርቶ ውሳኔዎችን ካስተላለፈ በኋላ የህብረቱ ስራ እንዲቀጥል ካደረገ በኋላ ማለት የታንድ መሪ ነኝ የሚሉት ሰውዬ በኢትዮጵያ ስትራግል ፎር ዲሞክራሲ ቤት መጥተው የኢህአፓን ማለት አሲምባ ላይ የወጋን ኢህአፓ ነው ብለው ይሉናል። እና በዚህ ጉዳይ ላይ አሳዝኖኛል። መቼም በጣም ነው የሚያሳዝነው። ጦርነት የጀመረው እርሱ ነው በማለት የውሸት ክስ አናፍሰዋል። ኢህአፓን የሚወነጅለው ብዙ ነው። ደርግም ኢህአፓ ጦርነት ከፈተብን ይላል፣ ወያኔም ኢህአፓን እንደዚህ ነው ይላል። እና ሌላ ጦርነት የጀመረ እርሱ ነው በማለት የውሸት ክስ አናፍሰው የሄዱት በጣም የሚያሳዝን ነገር ነው። አንዱና እንደገና እንዳይወነጁና ቻሌንጅ እንዳይደረጉ በፕራይቬት ደውሉልኝ ብለው ወጥተዋል ብለው ሄደዋል። እንዲህ አይነቱ መጠላለፍ በጣም የሚያሳዝን ነው። ይህ ካለ ኢህአፓ ራሱን አጠናክሮ ለመስራት ለምን አይሞክርም? አንተ አንዱ የኢህአፓ ከፍተኛ አመራርና አካል እንደመሆን መጠን እንዴት ታየዋለህ ካልኩኝ በኋላ በዚህ ሰሞን የተጀመረው በፓልቶክ አብሮ መስራት ይቻላል፣ ከገንጣይ ካስገንጣይ ድርጅቶች ጋር በኢትዮጵያዊነት እምነት የሌላቸውና ማለትም ኢትዮጵያ የኢትዮጵያነት የሌላቸው ኢትዮጵያዊ ኮሎኒ እንድና አድርጋራለች ከሚሉት ከነኦነግ ጋራ ከሶማሌ ነጻ አውጪ ግንባር ከኤስዲ ስራ ጥራ ስር ታቅፈው አብረው ሲሰሩ ቆይተው አሁን ደግሞ በኢትዮጵያዊነታቸው በቆራጥነት የሚታገሉትን ግለሰቦች arrogant ወይም አክራሪዎች ይያለ አንድ ግለሰብ ባለፈው ጊዜ እንግዲህ ሰምተህም አልሰማህም ሊሆን ይችላል ሲናገር በጣም አሳዝኖኛል ማለትም የራሱን ከልት ለመፍጠር ወደ ፓልቶግ እየገባ እኔ ነኝ ኢትዮጵያዊ ወይንም ከኔ ወዳ ኢትዮጵያዊ ላሳር ብሎ ራሱን ሲያጋንን በጣም የሚያሳዝን ነው በእውነቱ ኢትዮጵያዊ ሆነው ለት ከቀን ከስራቸው በኋላ ፓልቶግ እየገቡ እየተግዚያቸው መስዋዕትነት አድርገው እየተከራ ለኢትዮጵያ ለሀገራቸው መስዋዕትነት የሚከፍሉት ሰዎች እንደዚህ ማንቋሸሽና እንደዚህ አይነት የሌለ ስም መስጠት መቼም በጣም አሳፋሪ ነገር ነው ደሙም በጣም የሚያሳዝን ነገር ነው በእውነቱ ካንድ እኔ ነኝ ኢትዮጵያዊ ብሎ አንድ ሰው ራሱ እኔ ብቻ ነኝ ኢትዮጵያዊ ነኝ ብሎ አንድ ሰው ራሱ ማለት አይችልም ሁሉም ለሀገሩ ኢትዮጵያዊ ነው ሁሉም ለሀገሩ በጣም ይቆጫል ያዝናል እና ሁሉም የራሱን እንደዛ ብሎ በአደባባይ ግን ማቅረብ በጣም ኖር ነው ያሳፍራል እና አቶ ተገኝ ይሄንን ካልኩኝ በኋላ ይሄንን ላንተ ልጠይቅህ ብዬ ጉዳው ስላሳዘነኝ እንጂ ይሄንን አንተ እንድትመልስልኝ አይደለም ግን የመጀመሪያው ጥያቄ ላይ ትኩረት ሰጥተህ ብትመልስልኝ ደስ ይለኛል እና ህብረት ስንል መጠላለፍ ከሆነ ምንም ዋጋ ያለው አይመስለኝም ስለሆነም ኢህአፓን ማጠናከሩ አይሻለንም ወይ ወይስ ምንድነው የምናስበው ኢህአፓ ለ35 አመት ያህል የከፈለው መስዋዕትነት በቂ ነው ከበቂውም በላይ ነው ብዬ የማምነው መቼም ከበቂውም በላይ ነው ብዬ ነው የማምነው እድሜ ልኩን መስዋዕትነት የከፈለ ኢህአፓ ነው ማንም ትላንት ከትላንት ወዲያ ዛሬ ተነስቶ እንዲያርጋለው እንዲሰርቻለው ብሎ ቢደነፋ እኔ መቼም በበኩሌ ምቀበለው ነገር የለኝም በህይወቱ በገንዘቡ በሁሉም ነገር መስዋዕትነት የከፈለው ኢህአፓ ነው አሁንም ነው ወደፊትም ይከፍላል ብዬ ነው የማምነው አቶ ተገኝ እንግዲህ በጣም ነው ማመሰግነው ይሄን ለማለት ፈልጌ ነው እግዚአብሔር ይስጥልኝ
አንድ ጊዜ ወንድሞች እህቶችን ለማሳሰብ እንፈልገው ነገር የዛሬው ቀን የታሪክ ቀን ነው እህቴ ያቀረብሽውን ጥያቄ አቶ ተገኝ ፈቃደኛ ከሆኑ መልስ ሊሰጡ ይችላሉ ፈቃደኛ ካልሆኑ ግን መልስ ባይሰጡበትም እንዳትከፊ ነው አይመልሱ ለማለት አይደለም የታሪክ ቀን ነው ብለን በምንልበት ጊዜ እሳቸው በትግል ከመምህራን ማህበር ከዛ በኋላ ወደ ብሔራዊ ሸንጎ ከዛ በኋላ በኢህአፓ ውስጥ የያዙትን ያደረጉትን ጉዞ ከእሳቸው ጋር አብረን ቁጭ ብለን በመጓዝ በጊዜው የነበረውን ታሪካዊ ሁኔታዎች ለመገንዘብ እናደርገው ነው በእርግጥ በአሁኑ ባለው ወቅታዊ በሆነ ጥያቄ ደግሞ አይጠየቁም ማለት አይደለም ግን ይህንን ለማስገንዘብ ያክል ነው ለወንድሞቼ ለእህቶቼ እና በምንጠይቅበት ጊዜ በተቻላችሁ መጠን ከዚህ አንጻር ብትመረከቱልን ነው እና አሁን ማይኮን ለቃለው ለምን ሼር
ሁለታችሁንም በእውነት አመሰግናለሁኝ አበቡንም አመሰግናለሁ ስለተሰጠኝ መልከ የትህትና ቃል አመሰግንሻለሁ የተናገርሽው በሙሉ ምንም ከመሬት የሚወድቅ አይደለም ከእሱን ከማለቴ ወደ አንቺ ከመምጣቴ በፊት ግን አስተናጋጁ አቶ ሰውየው የሰጠውን ማስገንዘቢያም በግንዛቤ ውስጥ ለማግባት ፈልጋለሁ የተሰጠኝ አሳይንመንት ቀደም እንዳልኩት በያሳለፍካቸው የትግል ታሪክ ውስጥ አንኳር በሆኑት ጉዳዮች ላይ ከታሪክ አኳያን ዋይ ተብየን የመጣሁት ይህም ማለት ግን አሁን ባለው ካረንት ሁኔታ ላይ መልስ አልሰጥም ማለት አይደለም በተቻለ መጠን እሰጣለሁ ግን ስፔሲፊክሊ አበበች የጠየቃቻቸው አንዳንድ ጥያቄዎች አሉ ህብረት ከኢህአፓ ጋር ስላለው ግንኙነት ተዘምዶ እና ሁኔታ ለዚህ ጉዳይ አሳይንድ ተደርጎ ድርጅቱ መድቦት የሚሰራ አቶ አሰፋ ሁላችሁም ታውቁት አሰፋ አለ ወይም ደግሞ በኦፊሻል ስሙ በዚህ በህብረቱ አቶ ፋሲካ በለጠ ይባላል። እሱ ያንቺን ጥያቄ አሳይንድም ስለተደረገ መሪም ስለሆነ ዛሬ የህብረቱ መሪም ስለሆነ ከሃስ ከፈድረስ ኤግዞስቲቭሊ ይገልጽልሻል። በቂ አስተያየት ይሰጥሻል ትረኪያለሽ። ያም ማለት ግን እኔ አሁን ምንም አልሰጥም ማለት አይደለም፣ ወይም ደግሞ ያንን እንዳትናገር መብት የለህም ማለት አይደለም። እንዳልሽው በኢህአፓ አባልነቴ የማውቀውን ያህል መናገር እችላለሁ። ያን ካልኩ በኋላ አንቺ ከቁጭት በመነሳት የኢህአፓ ሁልጊዜ እንደ ጠላት ይቆጠራል፣ ሁሉ ሰው ያጠቃዋል፣ ደርግ፣ ወያኔ፣ ሌሎቹም ያልሽው እውነት ነው። ለምንድን ነው በኢህአፓ ላይ ሁሉ ናዳ የሚወርደው? እኔ እንደምታየኝ አንደኛ ምንድን ነው በእንግሊዝኛ በመናገሬ ከፍተኛ ይቅርታ ጠይቃለሁ፣ ፕሪኤምፕቲቭ ስትራይክ፣ አስቀድሞ መምታት በሚል ይመስለኛል፣ ግን ሳይንሱን አላወቁበትም። የፕሪኤምፕቲቭ ስትራይክ የራሱ የሆነ ህግ አለው፣ ሳይንስ አለው። ዝም ብሎ እንደ ጭቃ ቢለጥፉት እነሱ ላይ ነው የሚለጠፍባቸው እንጂ የሀፓን የአብዮታዊ ታሪክና ጥብቆ አያበላሸው። ስለዚህ ኢህአፓን ከመጠንቆላቸው በፊት ራሳቸውን ያስቡበት። ኢህአፓ የራሱ የሆነ ታሪክ አለው፣ የሚያኮራ ታሪክ አለው። ስህተት የፈጸመው አለ፣ ቀላልም ሆነ ከባድ ስህተት። ግን ስትራቴጂካሊ የኢትዮጵያን ህዝብ ጉዳት ለማድረግ ብሎ የሰራው ስራ የለም። በዚህ ሊኮራበት ይችላል። ለሰራው ጥፋትና ስህተት ግን ተጠያቂነቱ ለኢትዮጵያ ህዝብ ስለሆነ እሱን ያቀርባል፣ ይመልሳል። ሌሎቹ ግን ጣት ቢጠቁሙ የሞራል ኦቶሪቲ የላቸው፣ ይህ ማወቅ አለባቸው። አንድ ተረት ልንገርሽ። አንድ ወጣት ወላጆቹን ይገላል፣ ፍርድ ቤት ይቀርባል። ዳኛው ለምንድን ነው አንተ ወላጆችህን የገደልከው? ስለገደልክ የሞት ፍርድ ይፈረድብሃል ይለዋል ዳኛው። ምን አለው መሰለሽ? ክቡር ዳኛ፣ ኦርፋን ስለሆንኩ እኮ ነው። አባት እናቴ ስለሞቱብኝ ባርኮ ይቅርታ ያርጉልኝ አለ ይባላል። እንደዚህ አይነት ሁኔታ ነው ያለው። ስለዚህ ኢህአፓ ተጠያቂነቱ ለባላንጣዎቹም ሆነ ለጣት ጠቋሚዎቹ ሳይሆን ለኢትዮጵያ ህዝብ ነው። ያን ደግሞ ሊፈረድለትም ሊፈረድበትም የሚችለውን የፍርድ ሸንጎ በጸጋ ይቀበላል። ሌላ ሁሉ ትርፍ ነው የሚሆነው። ይህን ካልኩ በኋላ ለምንድን ነው የሚጠቁሙ ኢህአፓን የሚጠቁሙ ሲሉ፣ አይ እኔ እንደሚመስለኝ ከመቀመጫው ላይ እንትን ያለው ዝላይ አይችልም የሚባል ተረት አላየሽ? እኔ እንደሚመስለኝ እነሱ የሰሩት ስራ ናይትሜር ይሆንባቸዋል፣ ቅዠት። ኢህአፓ ወደ ስልጣን ከመጣ ለፍርድ እንቀርባለን ይላሉ። ኢህአፓ ደግሞ የእሱ አጀንዳ አይደለም። ያው እሱም በሰራው ስራ ለኢትዮጵያ ህዝብ አካውንቴብል እንደሚሆን ሁሉ ሌሎቹንም የሚፈርድባቸው የኢትዮጵያ ህዝብ ነው። ስለዚህ ቢተውት ይሻላል ኢህአፓን ማለት ነው። ይህን ካልኩ በኋላ ቅድም በአሲምባ ኢህአፓ ነው የተኮሰብን እኛ አይደለንም ብሎ አለ ትያለሽ አንድ ግለሰብ። ይህን ካለ አሁን በህብረቱ ህግና ደንብ መሰረት አንድን ሌላ አባል ድርጅት መወንጀል የለበትም። ማንም ሰው በአንድ ህብረት ውስጥ ባለ የዲስፕሊን እና የህግ መሰረት ሌላውን ሊከስ አይችልም ወይም ሊሳደብ አይችልም በየመድረኩ፣ መብትም የለውም። እና እዛም ቤት እሳት አለ ሊባል ይገባዋል። እዛም ቤት እሳት አለ ማለት አለብን። እኛ ራሳችንን ታሪካችንን ካላከበር ማንንም ሰው ያከብርልን። ሁላችንም አሁን ትግሉን የቀጠለውም ሆነ ትግሉን ትቶ የተቀመጠው በሙሉ የኢሃፓ ፓርት ነው ብየንም ማምነው ነው በበኩሌ። የጋራ ቤትህ ነው፣ የጋራ ታሪክህ ነው፣ የጋራ መስዋዕትህ ነው፣ የጋራ ራዕይህ ነው። ስለዚህ የኢትዮጵያን ህዝባዊ አብዮታዊ ታሪክና ህልውና የማክበር ዲፌንድ የማድረግ የሁላችንም ታሪክ ነው፣ የሁላችንም ግዴታ ነው። ስለዚህ በትክክል ነው ያልሽው። ያን ካልኩ በኋላ ህብረቱ በህብረቱ ስለሰራው ኢህአፓ ብዙ ገልጸሻል፣ አልደግመውም፣ እውነት ነው። ነገር ግን አንድ ሀቅ አለ። ምንድነው ያ ሀቅ? ኢህአፓ የኢትዮጵያን ሁለንተናዊ ችግር ስር የሰደደና የጠለቀ ችግር ብቻውን መፍታት ስለማይችል ከሌሎቹ ኢትዮጵያውያን ድርጅቶች ጋር ተባብሮ ኢትዮጵያን ማዳን አለባት የሚለው መተከላዊ አቋሙ ነው። ይህ ማለት ምን ማለት ነው? ኢትዮጵያዊ አይደለንም፣ ከኢትዮጵያ ጋር ጉዳይ የለንም ከሚሉ ጋራማ እንዴት ተብሎ ይሰራል? መድረካችን እኮ ማጠየቂያችን እኮ ኢትዮጵያ የምትባለው አገር እኮ ነች። እሷ ከሌለችማ በምን ነው የምንገናኘው? እንዴ እኔ እኮ አሁን ከአንቺ ጋር የምዋየው ወይንም በዚህ መድረክ ከምዋየው አንቺ ኢህአፓ ሆነሽ ወይም የሌላ ድርጅት ሆነሽ በእሱ አይደለም፣ እሱ አይደለም ቁም ነገሩ። እኔና አንቺ ወይም በዚህ መድረክ ተሳታፊዎችና እኔ የምንዋየው አሁን በኢትዮጵያዊነታችን ነው። ኢትዮጵያዊ የሆነ ኮንሰርን ከሌለን ምን ጉዳይ አለን? እኔ ጊዜንም አላጠፋም። ኢትዮጵያዊ ካልሆነ ኃይል ኢትዮጵያዊ አይደለሁም ከሚል ኢትዮጵያ ትጥፋ ከሚል ጋር እኔ ምን ጉዳይ አለኝ? ስለዚህ ኢትዮጵያዊ ከሆኑ የኢትዮጵያን ስትራቴጂክ ጥቅም አስከብረን በአንድ ላይ እንኖራለን ከሚሉ ጋራ ግን መስራት ያለብን ይመስለኛል። with all problems ያላቸው ችግርና ጸገም ሁሉ ተጠራቅሞ ከነሱ ጋራ መስራት አለብን። ልክ ነሽ። ኢህአፓ ቤቱን ማጠንከር አለበት። የራሱን ቤት ያላጠነከረ የጎረቤት ቤት ያጠነክራል ማለት ለኔ ፌክ ነው፣ ቦገስ ነው የሚሆንብኝ፣ ለኔ ባዶ ነው የሚሆንብኝ። ስለዚህ በትክክል እንዳልሽው ኢህአፓ ዛሬም ነገም አሁንም መጀመሪያ ቅድሚያ መስጠት ያለበት የራሱን ሁለንተናዊ ጥቅም ማለት ጥቅም አይደለም፣ ጥቅም የኢትዮጵያ ህዝብ ጥቅም ነው የሚያራምደው። የራሱን ድርጅት ማጠንከር አለበት ኢን ኦል አስፔክትስ በሁሉም አኳያ፣ በገንዘብ፣ በድርጅት፣ በህዝብ ብዛት፣ ህዝብን በመቅረብ፣ ፕሮግራሙን በመሸጥ ትሁት በሆነ እኔ ብቻ ነኝ የሚል ደግሞ በትዕቢት መወጠር የለበትም። ኢህአፓ ትሁት ሆኖ የኢትዮጵያን ህዝብ ተገዥነቱን እያስረከበ የኢትዮጵያን ጥቅም ከሚያስጠብቀው ጋራ አብሮ መስራት ይችላል፣ ይገባዋል። መጀመሪያ ግን የራሱን ቤት ማጠንከር ጥያቄ ውስጥ የሚገባ አይደለም። በዚህ ምንም እኔና አንቺ የሚያለያየን ነገር ዩ አር ራይት። አመሰግናለሁ።
በመጀመሪያ ይቅርታ አበቡ አቦ አብዱ ያልኩት ከስክሪኑ ፓራላል ላይ ስላልሆነና ይቅርታ ስላላየሁ ነው። ከዚህ ቀጥሎ እንግዲህ አቶ ሰውየው ጥያቄህን አቅርብና ሻብ ከእረፍት በኋላ ትቀጥላለህ። አቶ ሰውየው ቀጥል።
እሺ፣ በጣም እግዚአብሔር ይስጥልን። እንግዲህ ወንድሞች እህቶች፣ ከእረፍት በኋላ ተመልሰን ይሄንን ታሪካዊ ጉዞ አብረን እንጓዛለን። ስለዚህ እዛው እንድጠብቁን ነው። እኔ የምጠይቀው ኢህአፓ በህብረት አብሮ ጠላቶቹን ስለመጣል ስለሚያደርጋቸው እንቅስቃሴዎች ነው። ትዝ እንደሚለኝ በሀገር ቤት ገና ኢህአፓ እንደተመሰረተ ጊዜ ወይም ከዛ በኋላ ከተለያዩ ድርጅቶች ጋራ አብሮ ለመስራት ጥያቄ የማድረጉ ሁኔታ ከዛ በኋላ የተሳካበትና እንደውም እስከ መቃላቀል ድረስ የተደረገ ሰብ የነበረም ድርጅት ነበር እንደ ኢትዮጵያ ኮሙኒስት ፓርቲ መስለኛል። ከዛ በኋላ ደግሞ ሌሎችም ድርጅቶች ሊኖሩ ይችላሉ። አብሮ ለመስራት ከተለያዩ አቅጣጫዎች ጥያቄዎች ይመጣሉ። ኢሃፓም አብሮ ለመስራት እጁን ዘርግቶ በጣም ብዙ ጊዜ ግን በተለያየ አቅጣጫ እንደውም የተመታበት ነው። አንደኛው ከወያኔ ጋር አብሮ ለመስራት ደርግን እንትን ለማድረግ በሚያደርገው ጥያቄ የተሰጠው መልስ ያው ጦርነት ነው። እንደዚሁም ደግሞ ሌሎች ድርጅቶችም እንደነ ኢፒኤልኤፍ የመሳሰሉት ሁሉም ለመስራት እስከተወሰነ ድረስ ግን ካለበለዚያ ግን ድርጅቱን ለማጥፋት የሚጥሩበት ሁኔታ ነው። በአሁኑ ጊዜ ደግሞ በአሁኑ ባለንበትም ሁኔታ ህብረት እንኳን ከተመሰረተ በኋላ አንገዋለሁ በመጨረሻ መቼም ኢህአፓ ከእንትን ውስጥ እንዲወጣና እንዲገፋ የሚደረግበት ሁኔታ ነው ማየው በኢትዮጵያ ፖለቲክስ ውስጥ በአጠቃላይ። ይሄ ሁኔታ ከምን ጋራ የተያያዘ ነው? እንደው ባጭሩ ብዙዎቹ በአሁኑ ጊዜ እንደውም ስም አጥፊዎቹም ሆነ የተለያዩ ለራሳቸው ቅብ ለመስጠት የሚፈልጉ ሰዎች ኢህአፓን ልክ እንደ በጥባጭ ድሮ ደርግም አናርኪስት ይል ነበር እንደዛ አይነት ምልክት የመስጠት ሁኔታዎች አሉ። እና እነዚህ ሁኔታዎች ከምን ጋራ የተያያዙ ናቸው ብለው ይላሉ? እግዚአብሔር ይስጥልኝ።
አቶ ሰውየው ነገሩ ያልከው ሀቅ ነው። ለምንድን ነው እንደዚህ የሚሉት የሚለውን እኔ በእርግጠኝነት እነኚህ ሰዎች ነው ቢጠየቁ እነሱ የራሳቸው መልስ ሊሰጡ ይችላሉ። እኔ ማለት የምችለው ግን ቅድም ያልኩትን ነው እንደገና በአጽንኦት ለመመለስ የምፈልገው። አንደኛ ኢህአፓን ማርጂናላይዝ ለማድረግ ጥረት አለ፣ ብቻን ለማጥፋት ግን አንድ ኢትዮጵያዊ አሁን በደርግ የተገደሉ ማነው በደርግ አይደለም በወያኔ የገደላቸው አንድ ኢትዮጵያዊ አዛውንት ምሁር ምን አሉ አንድ ጊዜ እነሱ ይጠፋታል እንጂ ኢትዮጵያ አትጠፋም አሉ ይባላል። ኢህአፓም አይጠፋም እነሱ ይጥፋ ይጠፋ አላቅም እንዲጠፋ ምን አልመኝም ግን ኢህአፓ ግን አይጠፋም። ምክንያቱም የተነሳበት አላማ ኢትዮጵያዊና መሰረት ያለው በመሆኑ ነው። ይጠፋ ኖሮ እስከዛሬ ይጠፋ ነበር። እኔ አንድ ታሪክ ልጥቀስ ከተፈቀደልኝ አቶ ሰውየው። አዲስ አበባ ወዲያው ባብዮቱ ሰሞን ወያ ደርግ ለሶቪየት ህብረት እጁን ሲሰጥ እንግዲህ ኢትዮጵያ የሶቪየት የእጅ አዙር ቅኝ አገዛዝ መሆኑ አይቀርም ብሎ በሶቪየት ህብረት ውስጥ ከፍተኛ በዚህ ሙያ የሰለጠነ አምባሳደር ሆኖ ተሹሞ ይመጣል። እሱም አምባሳደር ራፋኖቭ ይባላል። ይህ ሰው የቀድሞ የሶቪየት ህብረት የስለላ ድርጅት ኬጂቢ የሚባለው ቀንደኛ ሰው ነው ይባላል። መጥቶ ምንድነው ያደረገው? መጥቶ ያደረገው ወታደሮቹን በጉያው ለማስገባትና እሱን የሚቃወሙትን ለማጥፋት በተለይ ኢህአፓን ስፔሲፊካሊ ለማጥፋት እቅድ አወጣ። ምንድን ነው እቅዱ? 18 ሰዎች ያሉበት አንድ ኢህአፓን ብቻ እየተከታተለ የሚያጠፋ ኮሚቴ መሰረተ። 18ቱ ማን ናቸው? 6ቱ የደርግ ሰዎች ናቸው፣ የኢንቴሊጀንስ ሰዎች። 6ቱ የራሱ ሰዎች ናቸው፣ የሞስኮ ሰዎች ናቸው፣ የኬጂቢ ሰዎች ናቸው። 6ቱ ኩባዎች ናቸው። እነኚህ 18 ሰዎች የያዘ አንድ ቡድን ስፔሲፊካሊ ኢህአፓን ሰርጂካሊ እየተከታተለ እያጠፋ መመሪያ ተሰጥቶት ቀጠለ። የሰራውን ሰራ፣ ሌሎቹም ተባበሩበት፣ ከደርግ ጋር የነበሩትም ተባበሩበት፣ ወያኔም ተባበረበት፣ ሻቢያም ተባበረበት፣ ሌሎቹም ብሔር ጠባቦች የሚባሉት ወይም ሌሎቹ ሁሉ ተባበሩበት። አልጠፋም፣ ወደፊትም ከውጭ የሚመጣ ኃይል ኢህአፓን ያጠፋዋል ብዬ አላምንም። ኢፍ አት ኦል የሰይጣን ጆሮ አይስማና ኢፍ አት ኦል ኢህአፓ ሊደክም የሚችል ፖሲቢሊቲ የሚኖረው ከውስጥ የሚመጣ ከጉያው የሚመጣ እንጓጉንቸር ካለ ያ ምናልባት ሊያሰጋው ይችላል። ያም ቢሆን ጠፍቶ አይጠፋም በእርግጠኝነት እናገራለሁ። ታሪኩ ሰፊ ስለሆነ ስለምታውቁት አብዛኛዎቻችሁ፣ ከውጭ የመጣ ነው በጣም የጎዳው ወይስ ከውስጥ የፈነቀለው ነው የጎዳው የሚለው እናንተ ራሳችሁ ከታሪክ አኳያ ያያችሁ መልሱለት። ስለዚህ እኔ እነኚህ ሰዎች የራሳቸው የሆነ ምክንያት ይኖራቸዋል። የኢትዮጵያ ስትራቴጂክ ጠላትና ኢትዮጵያ መኖር የለባትም ብለው የሚያምኑ ሰዎች ኢህአፓን ከማጥፋት ወደ ወዲያ አይሉ። ባይ ኤክስቴንሽን ኢህአፓ ከጠፋ የኢህአፓ የኢትዮጵያን ስትራቴጂክ ጥቅምና ይዞ እስካሁን ድረስ ፍንክች ያላለ በመሆኑ እሱ መጥፋት አለበት ብለው ስለሚሉ አንዱ ያ ይመስለኛል። ለዚህ ምንድን ነው የሚሆነው ታዲያ? ኢህአፓ ጀርባውን ማሳሳት የለበትም። የህዝብ ወገን ስለሆነ አሁንም እንደገና የህዝብን ወገንተኝነቱ እንደገና አስረግጦ መቀጠል አለበት። የቀድሞ አባላት የሚባሉትም ገብቶ መታገል አለባቸው። አገር ወዳዱ ሁሉ መርዳት አለበት። ኢህአፓ ወያኔን መቋቋም የሚችል እሱ ነው ይላሉ እኮ አንዳንድ ሰዎች። አንዳንድ ኢህአፓን የሚጠሉ ሰዎች ምን ይሉ ይመስላል? ወያኔዎቹን ሊቋቋም የሚችል የአመናጥ ኢህአፓ ነው። እነሱን ማንነት የሚያውቅ እሱ ነው። እሱን ተጠቅመን ወያኔዎቹን ከጣል በኋላ እሱን በኋላ እናጠፋዋለን የሚሉም ሰዎች አሉ። በአንድ በኩል ይሄ እኮ ፕላስ እኮ ነው። እኛ ለእነዚህ ሰዎች ምንድን ነው የምንለው? በመጡና አፈር በበሉ እንተባበርና አሁን ያለውን ስርዓት ለውጠን የኢትዮጵያን ህልውና ካስረገጥን በኋላ ከዛ በኋላ እኛን አጥፉን ግድ የለም ብቻ አሁን ኢትዮጵያ እናድን ነው የምንላቸው። እኛ ከሆነላችሁ በኋላ ቀጥሉ እንላቸዋለን። ስለዚህ የተለያየ ምክንያት ይኖራቸዋል ኢህአፓን የሚያጠፉበት። ዝርዝሩን ለመናገር አልችልም። እኔ እንደሚመስለኝ ለማጠቃለል ያንተን ጥያቄ አሁንም አንደኛ የኢትዮጵያን ጥቅም በማስጠበቅ ፍንክች አለ ማለት፣ ሁለት የኢትዮጵያን ስትራቴጂክ ጠላቶችና ታክቲካል ጠላቶች በመለየት የተቃዋሚን ኃይል አሰላለፍ በኢሞሽን ሳይሆን ፕራግማቲካሊ ከተጨባጭ ሁኔታ መርምሮ እሱ ላይ ግንዛቤ ማግኘት፣ ኢህአፓን ህዝባዊነት የህዝብ ወገንተኝነት እንደገና እያስረገጡ መታገል። ይህ እስከሆነ ድረስ ለሚቀጥለው ጄኔሬሽን መልካም የታሪክ የትግል የመስዋዕት የአይበገሬነት የሀገር ወዳድነት የህዝብ ፍቅር በራዕይ ላይ የተመሰረተ ትግል ማካሄድ ችግርን መቋቋም የመሳሰሉትን ሁሉ አስተምረን አስመዝግበን እናልፋለን። ጋሻውን ሰጥተን እናልፋለን። ከዛ በኋላ ከታሪክ ወቀሳ ነጻ እንወጣለን። አመሰግናለሁ።
እሺ፣ አመሰግናለሁ። አቶ ተጌ አንድ እጅ አለ፣ እሱም ጨምሮም መመለስ ይችላሉ አሁን ረፍት ከመውሰዳችን። እሺ፣ ጥሩ። ሻብ ጥያቄህን አቅርብ።
አቶ ተገኝ እዚህ ቤት የአሲምባ ፓልቶክ ቤት በመገኘትህ በጣም ደስ ይለኛል። የምትሰጠው መልሶች በጣም የሚያኮሩና በትክክል እንዲያው የተመለሱ ናቸው። አሁንም በአዲስ አበባ ከተማ በነበርክበት ጊዜ ከዚህ ቀደም የአዲስ ዓለማየሁ የሙት አመት በሚከበርበት ቀን እዛ ተገኝቼ ነበር። አንተ ምስክርነት ቀርበህ የሰጠኸው ጥሩ የኢህአፓ አሰራር በዚያን ጊዜ እንዴት በድብቅ ከሚኒስትሮች ጋር ከአቶ አዲስ ዓለማየሁ ለማታውቁ አንዳንድ ሰዎች ፍቅር እስከ መቃብርን የጻፉ ናቸው። በጣም የታወቀ መጽሐፍ ነው። እኚህ ሰውዬ በኢትዮጵያውያን ዘንድ በጣም የተወደዱ የተከበሩ ናቸው እና እኚህ ሰውዬ ሁሉ እንዴት መቅረብ እንደተቻለ የኢህአፓ ስራ በጣም ድንቅና የሚያኮራ ነበረ። እንደዛ አይነት ስራዎች በአሁኑ ጊዜስ ውስጡን እንደሚሰራሉ? እኔ ግን ያ ታሪክ ምስክርነት በጣም ደስ የሚል ስለነበረ በዚያን ጊዜ ኢህአፓ ምን ያህል በየድርጅቶቹ ውስጥ እየገባ እንደሚሰራ ወደፊትም እንደዛ አይነት ቢቀጥል ደስ ይላል። እንግዲህ ያ ምስክርነት ስለሆነ ከዛ ትዝታዎች እንደው ትንሹን እንኳን እንደው ተለቅ ብለህ ግባና አስረዳ ሳይሆን በጥቂቱም ቢሆን ያለህን አስተያየት ብትሰጥ ደስ ይለኛል ለማለት ነው ባጭሩ። አመሰግናለሁ።
እዚ የቴክኒኩ ክፍል እኔ ካልለቀቁ አትገባም ያለ ለጉሞ ይዞኛል። እንደው ጨቋኝ ነው በጣም። አሁን የተናገርከው ወንድሜ ሺባ ነው። ሺባ ሻብ እኔ አው እንግዲህ በዛን ጊዜ መቼም ታሪክ እንነጋገር የዛሬ ታሪክ ቀን ስለሆነ በዛን ጊዜ ድርጅቱ በጣም 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 በሚያስገርም መንገድ በተለያዩ የኢትዮጵያ ህብረተሰቦች ውስጥ ገብቶ ነበር። እንግዲህ በተለያዩ ቦታ የገቡትን እኔ ስላልተመደብኩና በዛ ስላልነበርኩ ያንን ዝርዝር ማወቅ አልችልም። ሁኔታው ደግሞ በጣም ሶፊስቲኬትድ የሆነና ደግሞ ህባዊ ስለነበረ ገላሰ ድጅ ያንን መናገር አልችልም። እኔ በነበርኩበት ጊዜ በነበርኩበት ግን የታሪክ ስለሆነ ጥቀስም ስላልከኝ እሱን መጥቀስ እችላለሁ። እኔ በሸንጎ ውስጥ እንግዲህ ሸንጎ በአምስት የፋንክሽናል ኮሚቴ በአምስት የተግባር ኮሚቴ ነበር የተመሰረተው የተቋቋመው ስራው ለማካሄድ እና አንደኛው ምንድነው የፖለቲካና የህግ ኮሚቴ ውስጥ ነበር። እዛ የህግና የፖለቲካ ኮሚቴ ውስጥ ነበር የተመደብኩት። እንዳጋጣሚ ሆኖ ቅድም የጠቀስካቸው ግዙፍ ሰው ክብራቱ አዲስ ዓለማየሁ የዚህ ሊቀመንበር ነበሩና እኔ የዚህ ኮሚቴ አባል ነበርኩና ከመቀራረብ የተነሳ ወዳጃቸው ሆንኩኝ። አስተማሪ ሆኑ። በጣም ብዙ ተማርኩኝ። ከማንኛውም ከፍተኛ የትምህርት ተቋማት የማላገኘውን ያላገኘሁትን ትምህርት ከሳቸው አግኝቻለሁ። በዚህ ምክንያት በወዳጅነት ምክንያት ለአሃፓና ለበጠቅላላ ለዚህ ለሬቮሉሽናሪ ትውልድ የነበራቸው አመለካከት በሙሉ ተለወጠ። ሲምፓታይዝ ሆኑ። ከዛ ብዙ ተማር። በዚህ ምክንያት አንዳንድ ጠቃሚ ነገሮችን ተምሬያለሁ። ለምሳሌ የነ መንግስቱ ኃይለ ማርያምን ወደ ስልጣን አነሳስና ወጣት በዛን ጊዜ እሳቸው ጣሊያን ሀገር ስለነበሩ የነ ሙሶሎኒን ወደ ስልጣን መውጣት እና መነሳት እያነጻጸሩ ነበር የሚነግሩ። ጠቅላይ ሚኒስቴር እንዲሆኑ መርጦት ነበረ። እርሶ እኮ ጠቅላይ ሚኒስቴር ሆኖ ቢሆን ኖሮ የሁሉ ጭፍጨፋ እኮ አይመጣም ነበር ጌታዬ፣ ለምንድን ነው እምቢ ያሉት ብዬ ብላቸው የሚከተለውን መልስ ሰጡኛል። አንተ ልጅ ነህ፣ ወጣት ነህ፣ ብዙ ይቀርሃል። እነኚህ ሰዎች እኮ አመጣጣቸው ልክ እንደ ፋስ ማለት ጠመንጃ ነው። ይሄ ፋስ ማለት ይሄ መጥረቢያ ማለት ትልቅ መጥረቢያ። ፋሽስት የመጣው ከፋስ ነው አሉ። ይሄ ትልቅ መጥረቢያ እንትን ግንድ የሚጎርደው። ስለዚህ የነዚህ አመጣጥ የነ መንግስቱ ነው አመጣጥ ልክ እንደ ፋሽስቶች ስለሆነ ስልጣን አይለቁም። እኔ ደግሞ የፋሽስቶች መሳሪያ መሆን አልፈልግም። ይልቅ የምትሰራውን ስራና ጓደኞችህን እየነገርክ ብትጠነቀቁ ይሻላችኋል ብለው ነው የመከሩኝ። እና በዛን ጊዜ እኔ በጣም የሚገርመኝ አሁን እንደ ህልም የማየው ኢህአፓ በተለያዩ የህብረተሰብ ክፍሎች ውስጥ ገብቶ ነው ኢንክሉዲንግ በስልጣን ላይ የነበሩትን ሰዎች ሁሉ ሰርስሮ ገብቶባቸው ነበር። እና ደብክልኝ፣ አመሰግናለሁ። ዝርዝር ውስጥ አትግባ። ኢህአፓ እንዴት ነበር ያልከው? እንደዛ ነበር። አሁንስ እንዴት ነው? የቀድሞው ሁኔታ አለ ወይ? ምን እየተሰራ ነው የሚለው ጥያቄ ለመመለስ መጀመሪያ አሁን በኢትዮጵያ ውስጥ ስለሚሰራው ስራ ሚስጥር የባቄላ ወፍጮ ስላልሆነ በዚህ ሰፊ መድረክ ለመናገር አልችልም። አንተም አልጠየቀኝም፣ ብትጠየቅም አልናገርም። ነገር ግን አቅሙ የሚፈቅደውን ያህል አሁን ያለው ሁኔታ የሚፈቅደውን ያህል ሁሉ ከኢትዮጵያ ህብረተሰብ ጋራ ኢትዮጵያ ውስጥ ያለው ግንኙነትና ተዛምዶ የሚቀጥል ይመስለኛል። አለ ማለት ይችላለሁ። ገላያን ሰድጄ አመሰግናለሁ።
እኔም አመሰግናለሁ። አቶ ሰውየው እንዴት ነው? ብሬክ እንውሰድ? እንግዲህ ለን ጥቂት ብሬክ እንውሰድ እንውሰድ የምትል ከሆነ አንዳንድ አሳየኝ።
እሺ ወንድሞች እህቶች፣ እንግዲህ ቀደም ብዬ እንደ አቀረብኩት አሁን ለአስር ደቂቃ ያህል እረፍት እንሰጣቸዋለን። ለብዙ ጊዜ ከኛ ጋር ቆይተዋል፣ ከሁለት ሰዓት በላይ። ከዛ በኋላ እንደገና ተመልሰን ወደ ውይይቱ እንገባለን። አንድ ወንድሜ ታጠቅ ስለ ታሪክ አስፈላጊነትና አላስፈላጊነት የመሳሰሉት ነገሮች በስክሪኑ ላይ ትጽፋለህ። በወር አንድ ጊዜ የመጨረሻው ቅዳሜ የታሪክ ቀን ብለን ባሲምባ የምንዋይበት ነው። ታሪክ ደግሞ ወደ ኋላ መለስ ብለን በኋላ ያለውን በሙሉ ምንመረምርበት ነው። ታሪክን ያላወቀ እንደገና ያንን ይደግማል። ስለዚህ ነው እና ወንድሜ ይሄንን የምትገነዘብ ከሆነ ብታዳምጥ ጥሩ ነው። ምክንያቱም ከተሰሩ ስህተቶችም ከነበሩ ደግሞ ጥንካሬዎችም ለዛሬ የምትታገልና ለዛሬ እየሰራህ ከሆነ ይጠቅመሃል፣ የሚጎዳህ ነገር አይደለም። ከዚህ አንጻር ነው ኢህአፓ ራሱን ማስተካከል አለበት የመሳሰለው ነገር። በተለያዩ አይነት ነገሮች ምጽፋቸው ነገሮች ያንን ኢህአፓና አባላቱም ያረጉት ናቸው። ከዛ በኋላ ደግሞ ከሁሉ የበለጠ ደግሞ የኢትዮጵያ ህዝብ ነው። አንድ ነገር ግን እንድትገነዘብልኝ የምፈልገው የኢትዮጵያ ህዝብ ስለ ኢህአፓ ለመናገር አፉ ገና እንደተዘጋ ነው። ያ በሚከፈትበት ጊዜ እውነተኛ ዲሞክራሲያዊ አስተዳደር በሚመሰረትበት ጊዜ የኢትዮጵያ ህዝብ በሰፊው ስለ ኢህአፓ ይናገራል። ይህን አጠራጥር እና ለዲሞክራሲ የምትታገል ከሆነ ለዚህ እንታገል። የኢትዮጵያ ህዝብ ኢህአፓን በወንጀለኝነት የሚወቅሰው የሚጠይቀውም ከሆነ ያኔ ግልጽ በሆነ አይነት መንገድ ማንም ሳያስፈራራው የማንም ጠመንጃ በአፍንጫው ላይ ሳይለጎም የሚናገርበት መብቱን እናስከብር። አብረን እንታገል፣ እጅ ለእጅ እንያያዝ፣ ለዲሞክራሲ እንታገል ነው ዋናው ጥያቄው። እና ይሄስ ከሆነ ድረስ ሁሉ ነገር መስመር ይዛል። ዝም ብሎ የሆነ ያለ ሆኖ መጻፍ ብቻ በቂ አይደለም። ታሪክ መማርም እንችለው ደግሞ በዚህ አይነት ሁኔታ ነው። ኢህአፓም ከሰራው ስህተት የዛሬው ትውልድ ከተማረ አንድ ቁም ነገር ነው። ኢህአፓ ደግሞ ከነበረው ጥንካሬ ደግሞ የዛሬው ትውልድም ከተማረ አንድ ቁም ነገር ነው። ዋናው ኢትዮጵያዊነት እንዲያሸንፍ ሁላችንም እንድንታገል ምን ማድረግ አለብን፣ ካለፈው ምን መማር አለብን የሚለውን ነገር ይህን አይነት መድረክ አዘጋጅተን እነዚህን የምናቀርብበት ነው። እና ወንድሜ በጥሞና እንድትከታተልልን በክብር ጠይቃለሁ። ከዚህ ቀጥሎ ማይኩን ላስቻለው እለቃለሁ።